ያለች እግዚአብሔር ይመስገን። እግዚአብሔር ስም የተባረከ ይሁን።
አሜን።
እንደምን ከረማችሁ?
እግዚአብሔር
ይመስገን። በዚህ ግቢ ውስጥ የተሰራውን ታሪክ መናገር ፈልጋለሁ። እዚህ ድሮ መሰረተ ክርስቶስ ቤተክርስቲያን ሲዘጋ ጋሽ ግርማ እህታችን ለነቦት ቤተሰቦቻቸው ቤታቸው እዚህ ሰርቪሱ አሁን ቢሮ አደረጋቸው ውስጥ ነበረ። እነዚህ ሰዎች ቤታቸው የቤተክርስቲያን ቢሮ ነበር። የመጣን የምንገናኝበት ስንት ያዳር ፕሮግራሞች፣ የጸሎት ፕሮግራሞች የሚካሄዱበት ፕራይቬሲ የሚባል የግል ህይወት የላቸው። ፕሮግራም ሲደረግ ማስተር ቤድሩማቸው በሙሉ ሰው በሰው ነው የሚሆነው። ልጆቻቸው መቼ እንደሚያገሩ መቼ ጊዜ እንደሚኖራቸው እግዚአብሔር ይወቅ። አንድም የግል የራሳቸው ህይወት አልነበራቸው። እኔ በአይኔ ያየሁትን ምስክርነት ነው የምነግራቸው። ለሶስት ሰው የነበረ ሶፋቸው አራት አምስት ሰው አይደለም የሚቀመጠው፣ ሰው ተጨናንቆ ላው ላይ ቤታቸው በቃ ምንም የግል ኑሮ የለም። ይሄ ቤተክርስቲያኒቱ በቃ ለፉል ታይም አገልግሎት የከፈተችው ይመስላል። እዚህ ቀበሌ ነው። እዚህ ከፍተኛ የደርግ ባለስልጣን አለ። ሊመጣ ይችልብናል የሚሉትን ፍርሃት ከመንግስት ምንም ሳይፈሩ ቤታቸው ሁልጊዜ ክፍት ነበር። እግዚአብሔር ይመስገን። በእውነት ስለ እነዚህ ሰዎች እግዚአብሔርን አመሰግናለሁ። እግዚአብሔር ስም የተባረከ። ዛሬ ቤታቸው ያው ለቤተ ክርስቲያን ሙሉ እንደዚህ ደግሞ ሁላችሁም እንድታመኩበት የሚችሉ ሲሆን ድንቅ ነው። እግዚአብሔር የተመሰገነ። አንገቶቻችንን ዝቅ አድርገን እንጸልያለን። በጸሎት እንጸልያለን። የማነበውን ክፍል ከእግዚአብሔር ጋር በልባችሁ በጌታ ፊት ልባችሁን እያፈሰሳችሁ እንድታዳምጡት እጠይቃለሁ። በእግዚአብሔር ልጅ በናዝሬቱ በኢየሱስ ስም አነባለሁ። በዚያን ቀን ኢየሱስ ከቤት ወጥቶ በባህር አጠገብ ተቀመጠ። እርሱም በታንኳ ገብቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ። ሕዝቡም ሁሉ በወደቡ ቆሞ ነበር። በምሳሌም ብዙ ነገራቸው እንዲህም አላቸው። እነሆ ዘሪ ሊዘራ ወጣ። እርሱም ሲዘራ አንዳንዱ በመንገድ ዳር ወደቀ፣ ወፎችም መጥተው በሉት። ሌላውም ብዙ መሬት በሌለበት በጭንጫ ላይ ወደቀ፣ ጥልቅ መሬትም ስላልነበረው ወዲያው በቀለ፣ ፀሐይ በወጣ ጊዜ ግን ጠወለገ፣ ስርም ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም ወጣና ነቀው። ሌላውም በመልካም መሬት ወደቀ፣ አንዱ 100፣ አንዱም 60፣ አንዱም 30 ፍሬ ሰጠ። የሚሰማ ጆሮ ያለው ይስማ። ደቀ መዛሙርቱም ቀርበው ስለምን በምሳሌ ተነግራቸዋለህ አሉት። እርሱም መልሶ እንዲህ አላቸው፣ ለእናንተ የመንግሥተ ሰማያትን ምስጢር ማወቅ ተሰጥቷቸዋል፣ ለእነሱ ግን አልተሰጣቸውም። ላለው ይሰጠዋል ይበዛለትማል፣ ከሌላው ግን ያው ያለው እንኳን ይወሰድበታል። ስለዚህ እያዩ ስለማያዩ፣ እየሰሙ ስለማይሰሙ፣ ስለማያስተውሉም በምሳሌ እነግራቸዋለሁ። መስማት ትሰማላችሁና አታስተውሉም፣ ማየትም ታያላችሁና አትመለከቱም። በዓይናቸው እንዳያዩ፣ በጆሯቸውም እንዳይሰሙ፣ በልባቸውም እንዳያስተውሉ ተመልሰውም እንዳልፈውሳቸው የዚህ ሕዝብ ልብ ደንድኗል፣ ጆሮአቸውም ደንቁሯል፣ ዓይናቸውንም ጨፍነዋል የሚል የኢሳይያስ ትንቢት በእነርሱ ይፈጸማል። የእናንተ ግን ዓይኖቻችሁ ስለሚያዩ ጆሮቻችሁ ስለሚሰሙ ብፁዓን ናችሁ። እውነት እላችኋለሁ ብዙዎች ነቢያትና ጻድቃን የምታዩትን ሊያዩ ተመኝተው አላዩም፣ የምትሰሙትን ሊሰሙ ተመኝተው አልሰሙም። እግዚአብሔር አምላካችን በዚህ ስፍራ አንተን በምናመልክበት ጌታ ሆይ ቃልን ልንሰማ ደግሞ በፊትህ ሆነን እንለምናለን። አንተ ድምፅህን የምታሰማበት በጎችን ድምጽን እንዲሰሙ የምትፈልግበት ያው ቃል ወደኛ ይምጣ ተናገረን ጌታ ኢየሱስ የምንሰማበት ጆሮ ስጠን የምናስተውልበት ልብ ስጠን ዛሬ ጌታ ሆይ ለናየው ለናውቀው የሚገባው ሰማያዊና እጅግ የከበረው ነገር እንድታሳየን እንጸልያለን
አሜን
ክብር ሁሉ ለስም ይሁን በጌታ በኢየሱስ ክርስቶስ ስም
አሜን
የእግዚአብሔር ስም የተባረከ ይሁን መጽሐፍ ቅዱስ ሲጻፍ በተለይም የሐዋርያው ጳውሎስ የጻፋቸው መልእክቶች ስንመለከት በአዲስ ኪዳን ያሉ መጽሐፍቶች በባህሪያቸው ሲጻፉ እነዚህ መጽሐፍቶች ሊነበቡ ነው የተጻፉት። እኔ አሁን ምዕራፍ 13 ማቴዎስን አውጥቼ እንዳነበብኩት ከመካከል አውጥተን እንድንሰብካቸው አይደለም የተጻፉት። ሙሉ በሙሉ እንድናነባቸው የተጻፉት። አይሁዳውያኖች በምኩራባቸው ለማዳላቸው መጽሐፍትን ያነባሉ። መጽሐፍቶች ይነበባሉ እና መጽሐፍቶችን የሚያነቡባቸው ሥርዓትና ደንቦች ሁሉ አሏቸው። እኔና እናንተ መጽሐፍ ቅዱስን ቁንጥል በሆኑ ነገሮች የተበጣጠቁ ጥቃቅን ጥቅሶች እያወጣን መስማት ነው በጣም የለመድነው። ሐዋርያው ጳውሎስ የጻፋቸው መልእክቶች ናቸው፣ ደብዳቤዎች ናቸው። ማንም ሰው አንድ ደብዳቤ ሲያነብ ከዛ ደብዳቤ ውስጥ ማህሩ ላይ ገብቶ የሚያነብ የለም፣ ዳሩ ላይ የሚያነብ የለም። ደብዳቤውን ከሰላምታው ጀምሮ እስከ ፍጻሜው መደምደሚያ ድረስ ያነበው። መጽሐፍ ቅዱስ ማንበብ እግዚአብሔር መስማት ነው። ውድ ወገኖቼ ሰባኪ መጽሐፍ ቅዱስ ካነበበ በኋላ ሲናገር አይደለም እግዚአብሔርን መስማት፣ መጽሐፍ ቅዱስ ሲነበብ እግዚአብሔር እየተናገረ አሜን። እግዚአብሔር እየተናገረ ያለው ሰባኪ ሲያብራራ አይደለም። እግዚአብሔር የሚናገረው መጽሐፍ ቅዱስ ሲነበብ ነው። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር እንዲናገራችሁ ስትፈልጉ መጽሐፉን ነው ማንበብ ያለባችሁ። የእግዚአብሔርን ቃል ነው ማንበብ ያለባችሁ። መጽሐፍ ቅዱስን ተንተርሶ ሰባኪ መጽሐፍ ቅዱስን ተንተርሶ አስተማሪዎች ብዙ ነገር ለነማር ሊያረጉ ይችላሉ። በዚያ እግዚአብሔር ሊያስተምረን ይችላል። ነገር ግን ጥራት ባለው ሁኔታ እግዚአብሔር በመጽሐፍ ቅዱስ ይናገራል።
አሜን።
ክብር ለእግዚአብሔር ይሁን። አንድ ጊዜ አንዲት ሴት ልጆቿን ሁሉ ጊዜ ቤተክርስቲያን እነዚህ ተደርድረው እንደነበሩት ህፃናት ይዞ መሄድ ለማዷ የሆነች ትቡ ክርስቲያን ሴት ነበረች። ነገር ግን ከለታት አንድ ቀን ልጆቿን ይዛ ልትሄድ የማትችልበት ሁኔታ ተፈጠረ። በረዶ በጣም ወርዶ ነበር እና እኛ ባለንበት አካባቢ በረዶ በኃይል ከወረደ ቤተ ክርስቲያን መሄድ አይቻልም፣ መኪና መንዳት አይቻልም፣ ሰዎች ሊወድቁ ይችላሉ፣ አደጋ ሊመጣ ይችላል እና ሁሉም በየቤቱ ነው የሚሆነው። ቺሴት ልጆቿን ይዛ መሄድ ስላልቻለች እቤት ይያለች። ሌሎቹን ታናናሽ ልጆቿን እየረዳች ሳለ ትልቁ ልጇ ድምጹ ጠፋባት የት እንዳለ። እና ድምጿ ከፍ አድርጋ ሄንሪ ነው ስሙ ሄንሪ እያለች ጮኸች። ድምጹ ሲያጠፋ መቼም ልጆች ድምጻቸው ሲያጠፉ ሁልጊዜ ጠረጠራሉ፣ የሆነ ጥፋት እየሰሩ ነው የሚባለው። እና ልጇ የት እንዳለ ገራ ገብቷት ድምጹ ሲጠፋ የደጋገመች እየተጠራች ካለችበት ወጣ ፈልገው ጀመረ። የት ነው ያለው? ምን እያደረክ ነው? አለችው። ኢየሱስ ክርስቶስ አልዓዛርን ሲያስነሳው እያየሁ ነው አላት። ቴ የት ነው የሚያየው ብላ ሄደች። ስታየው ዮሐንስ ወንጌልን አውጥቶ መጽሐፍ ቅዱስ ያለው ምን እያደረገ ነበር? እያረኩ ነው አለ። እያየሁ ነው አለ። መጽሐፍ ቅዱስ ስታነቡ እንዴት ነው ልብ የምትሆኑት? በእውነት ነግራችኋለሁ ወገኖቼ፣ እግዚአብሔር የሚናገረው በመጽሐፍ ቅዱስ ውስጥ የሚናገረው ልብ የሚል ሰው የሚያስተውል ሰው የታደለ ሰው እምነት የሚመጣው ከሰባኪ አይደለም ከአስተማሪ አይደለም ከስብከት አይደለም ከእግዚአብሔር ቃል እግዚአብሔር እንዲህ ይላል ማለት አንድ ሰው የሚችለው ሰባኪ ሲያስተምር አይደለም ነቢይትም ሲናገር አይደለም አስተማሪ መጻፍቱን ሲተረክር አይደለም እግዚአብሔር የሚለው ከዚህ መጻፍ ማየት ሲችል ክብር ለእግዚአብሔር አሜን ክብር ለእግዚአብሔር
አሜን
በተቻለ መጠን የእግዚአብሔርን ቃል የሚሰብኩና የሚያስተምሩ ሰዎች በተቻለ መጠን መጽሐፍ ቅዱስ ላይ ሰዎች እንዲመለሱ መጽሐፉን ለብቻው እንዲያደምጡት ነው ማድረግ ያለባቸው እንጂ ከመጽሐፍ ቅዱስ ተነስተው መጽሐፍ ቅዱስን መነሻ አድርገው ከመጽሐፍ ቅዱስ ጋር ወዳልተገናኘ ነገር ከመሄድ መቆጠብ አለባቸው። ዛሬ መጽሐፍ ቅዱስ ብዙ አይነበብ። መጽሐፍ ቅዱስ ሳይገለጥ የቤተ ክርስቲያን ፕሮግራም ስብከት ተጀምሯል። መጽሐፍ ቅዱስ ውስጥ የት እንዳለ የማይታወቅ ነገር ሰምተን ልንወጣ ምንችልበት ሁኔታ ጅግ በሚያሳዝን ሁኔታ እየበዛ ብዙ ሰዎች ቤተክርስቲያን ነው የእግዚአብሔርን ቃል መስማት አይፈልጉ። እግዚአብሔር ቤተክርስቲያን የሚያንጸው የሚሰራት የሚገነባት የሰዎችን ህይወት የሚለውጠው የሚቀድሰው በጨለማ ኃይል ፊት አስተጥቆ የሚያቆማቸው የእግዚአብሔርን ቃል በማስተማር ነው። በእግዚአብሔር ቃል ነው ክርስቲያኖች የእግዚአብሔር ሰዎች ሆነው። ጌታ ኢየሱስ ክርስቶስ በዚህ ባለጠቁላችሁ ክፍል ውስጥ ይናገራል። በምሳሌ ዘሪ ሊዘራ ወጣ ይላል እና የዘራው ዘር አንድ አይነት ዘር ነው አንድ አይነት ዘር እና ዘሪዎች አይደሉም። ምሳሌውን ጠበብ አድርጎ ጠንከር አድርጎ ለማሳየት የወደደ ይመስላል። አንድ ዘሪ አንድ አይነት ዘር ነው ይዘራው። የተለያዩ ገበሬዎችን አይደለም ያሳየው፣ የተለያዩ ዘሪዎችን አይደለም ያሳየው። አንድ ዘሪ ሆኖ እና ይሄ ዘር አንድ ዘር በአንድ ዘሪ የተዘራ ዘር በተለያየ ቦታ ላይ ወደቀ ይላል እና በመንገድ ዳር ወደቀ አንዳንዱ አንዳንዱ በጭንጫ መሬት ላይ ወደቀ አንዳንዱ ደግሞ በምን ላይ ወደቀ በሾህ መካከል ወደቀ አንዳንዱ ደግሞ በመልካም መሬት ላይ ወደቀ አንድ ዘሪ የእግዚአብሔር ቃል የሚዘራው ገበሬ መሬት ላይ እህል እንደሚዘራ አይደለም። የእግዚአብሔር ቃል የሚዘራው በሰው ልብ ውስጥ። ጌታ ኢየሱስ ክርስቶስ የሰዎችን ልብ በእንደዚህ አይነት ሁኔታ ከፍሎ የእግዚአብሔርን ቃል የሚቀበሉበትን አቀባበል በእነዚህ ሁኔታዎች ሲገልጥ እንመለከታለን። አንዳንዱ ልቡ መንገድ ዳር እንደወደቀው ዘር ልቡ የእግዚአብሔርን ቃል መንገደኛ የሆነ ልብ እንዳለው ያሳያል። አንዳንዱ ልቡ በዚህ ቦታ ላይ እንደምንመለከተው ጭንጫ መሬት ላይ ወደቀ እንደሚል ድንጋይ የሆነ ልብ ላይ የእግዚአብሔር ቃል እንደወደቀ ያሳያል። በዚህ ቦታ ላይ አንዳንዱ በሾህ መካከል ወደቀ እንዳለ ያንዳንዱ ሰው ልብ እሾህ ያለበት እንደሆነ ያሳያል። አንዳንዱ ዘር በመልካም መሬት ላይ ወደቀ እንዳለ እንደዚሁ መልካም ልብ ያላቸው ሰዎች ጋር የእግዚአብሔር ቃል ተሰጣቸው። ሰው የእግዚአብሔርን ቃል ሲሰማ ከመስማቱ በፊት ልቤ ለእግዚአብሔር ቃል ምቹ ነው ወይ ብሎ መጠየቅ። የእግዚአብሔር ቃል በዚህ ጆሮ ስለገባ አይደለም የሚወድቅበትን ልብ ማየት አለበት። ልቤ ምን አይነት ነው ለእግዚአብሔር ወደኔ የሚመጣውን የእግዚአብሔርን ቃል የሚይዝ የሚያቆይ የተመቻቸ የተዘራው ቃል ሊበቅል እንዲችል መልካም ልብ አለኝ ወይ ብሎ ሰው ልቡ ማይታል። እግዚአብሔር ቃሉ ይልካል ልቡን ማዘጋጀት የሰው ፈንታ ነው። የምላስ መልስ የቃል መልስ ቃል የመላክ ጉዳይ የእግዚአብሔር ነው። ልብን ማዘጋጀት የሶፋንታ ሰዎች ልባቸው ካልተዘጋጀ የእግዚአብሔርን ቃል በእንደነዚህ አስቸጋሪ በሆኑ ሁኔታዎች ላይ እንደተገለጠው ዘር እንደወደቀው ዘር የኛም ልብ እንደዛ ከሆነ ውጤቱ ልክ እንደዛ ነው የሚሆነው። ዘሪ የሚዘራበት ቦታ አጣይደው በዛሬ በዚህ ቦታ እጅግ በርካታ ሰዎች አላችሁ። ዘሪ ሊዘራ የሚችልበት ስፍራ አጣይደው ዘርቷል። ዛሬ እግዚአብሔር ቃል ወደ እናንተ ጋር ይመጣል። በተለያዩ ጊዜያዎች በተለያዩ ስፍራዎች የእግዚአብሔር ቃል በእያንዳንዳችን ሕይወት ይዘራል። ይሄ የእግዚአብሔር ቃል ለወደቀበት ልባችን ምን አይነት ነው? ይህንን እያንዳንዱ ሰው የራሱን ልብ ማየት አለበት። ስንት ጊዜ እግዚአብሔር ቃል ተዘርቶባቸዋል? ስንት ጊዜ እግዚአብሔር ተናገረኝ፣ ብርሃን አበራልኝ፣ የወንጌል እውነት ተገለጠልኝ ብለናል? የተዘራው የእግዚአብሔር ቃል በውስጣችን ያድጋል ወይ? ፍሬ ያፈራል ወይ? እግዚአብሔር ቃል ፍሬ ላለማፍራቱ ምክንያቱ ምንድን ነው? ይህን መመርመር መቻላል። በዚህ ቦታ ላይ ምሳሌው ጌታ ኢየሱስ ክርስቶስ ይፈታላቸው በመንገድ ዳር የወደቀውን በሙሉ ኢየሱስ ክርስቶስ በጭንጫ ላይ የወደቀውን በሾህ መካከል የወደቀው በመልካም መሬት የወደቀው ምሳሌውን ይፈታል። እንግዲህ እናንተ የዘሪው ምሳሌ ስሙ፣ የመንግስትን ቃል ሰምቶ በማያስተውል ሁሉ ክፉ ይመጣል። ብዙ ሰዎች ያደግንበት ብዙዎቻችን ያደግንበት የሃይማኖት ታሪካችን አመጣጣችን የማይገባንም ነገር ተነግሮ አሜን ብሎ መኖር የለመድን ስለሆነ ችግር አለ። በማላውቀው ቋንቋ ተጸልዮ አሜን ማለት፣ በማላስተውለው በማይገባኝ ሁኔታ ተነግሮ አሜን ማለት ስለለመድን ያ ነገር ችግር አለ። ሳናውቀው እንዲሁ የእግዚአብሔር ቃል የሚነገርበት ቦታ ብቻ ጄኔራል የሆነ ነገር መንፈሳዊ ነገር የሚካሄድበት ቦታ መተን በቃ እዛ ሄጄ መጣሁ ተሳልም የመጣሁ እንደሚሉ ሰዎች ቤተክርስቲያን ሄጄ መጣሁ እንደሚሉ መተን መሄዳችን ነው የምንለው። አዲስ ኪዳን እንዲህ ባለ መንገድ ሰዎች ክርስትናን እንዲለማመዱ አያስተምርም። አዲስ ኪዳን እንደዚህ ባለ መንገድ ሰዎች የጌታ የኢየሱስን ወንጌል እንዲያስተናግዱት አያስተምርም። ጌታ ኢየሱስ ክርስቶስ የመንግስት ቃል በማስተዋል የሚስተናገድ ነው ይላል። አስተዋይ የሆነ ሰው የሚፈልግ ነው ይላል። የሰውን መረዳት፣ የሰውን አይምሮ፣ የሰውን ልብ የሚፈልግ ነው ይላል። የእግዚአብሔር ቃል እንዲሁ ለቡራኬ፣ የእግዚአብሔር ቃል እንዲሁ ደግ ምኞት ለመመኘት፣ የእግዚአብሔር ቃል እንዲሁ ጠበል እንደሚረጭ ዝም ብሎ የሚበተን የሚያስተውል ልብ ይፈልጋል። የመንግስት ቃል ዘሪው ሊዘራ እንደወጣው ዘር የመንግስት ቃል የወንጌል ቃል የመጽሐፍ ቅዱስ ቃል የእግዚአብሔር ቃል ሲሰበክ በሰዎች ልብ ውስጥ አስተዋይ ልብ ሆነ ይፈልጋል። እግዚአብሔር ስም የተባረከ። ውድ ወገኖች ማስተዋል እጅግ በጣም አስፈላጊ ነው። ሰይጣን እኔና እናንተን የሚዋጋን እንዳናስተውል ነው። የኢየሱስ ክርስቶስ የክብሩ ወንጌል ብርሃን እንዳበራላቸው የዚህ ዓለም አምላክ የማያስተውሉትን አሳባቸውን አሳወረ ይላል። ሰዎች አይናቸው አይነ ስውር ሆኖ ልባቸው ብሩህ የሆኑ ብዙ ሰዎች አሉ። በሚደንቅ ሁኔታ በቃላቸው መጽሐፍ ቅዱስን ይጠቅሳሉ፣ ይናገራሉ። መጽሐፍ ቅዱስ አስደንቋቸው ድንቅ መዝሙር የሚዘምሩ ሰዎች እናያለን። እዚህ ምስራቅ ሳገለግል በነበረበት ጊዜ መጀመሪያው ጊዜ የዘመረው ወንድም የሚገርም መዝሙር ነው የዘመረው። አይነ ስውር ነው፣ ልቡ የበራ ነው። የእግዚአብሔር ቃል የሚፈልገው ማስተዋል ነው። የእግዚአብሔር ስም የተባረከ ይሁን። ሰይጣን ይህን ስለሚያቅ ብዙ ሰዎችን አይምሯቸው የእግዚአብሔር ነገር እንዳያስተውሉ በልዩ ልዩ አይነት መንገድ ይዋጋቸው። አንዲት ዘመኔ ከረጅም ዘመን በፊት ኦልሞስት ወደ 37 38 ዓመት ይሆናል የእግዚአብሔርን ቃል ተሰማለች ቤተክርስቲያን ትሄዳለች። ምንድነው ህይወቷን ስመለከተው አንዴ ወደ ላይ ትወጣለች አንዴ ወደ ላይ ትወጣለች ወደ ታች ትወርዳለች። እኔ መጥቼ አይዞሽ በርቺ በያን በግድ ነው ማስነሳ እኔ በቃ ተስፋ ትቆርጣለች በክርስትና እንደገና ትጸልያለች ትታደሳለች እንደገና ወደ ላይ ትወጣለች እንደገና ትወርዳለች። ይሄ ነገር ከመደጋገሙ የተነሳ በጣም ግራ ገብቶኝ ምንድነው ወደ ታች የሚያወርዳት? እኔም ደክማለሁ በጌታ ፊት እየወደኩኝ ብድግላለሁ ለምንድን ነው ማትነሳው? ይግዴታ እኔ ካልመጣው ክርስቲያን መሆን ምትችላት መስል። አንድ ቀን ቁጭ ብዬ አንድ ሰው ቤት ቤተክርስቲያን አንደርግራውንድ እየገባች የነበረበት ጊዜ ነበር። በዚያን ዘመን እና የመጽሐፍ ቅዱስ ጥናት ቡድኖች እያደራጀን በነበረ ሰዓት ያንን ነገር አብሬያቸው ሊሰራ ወንድሞች እስኪመጡ ቁጭ ብዬ ስለሷ ነበር ማስበው። ዛሬ ይህችን እነግራታለሁ። ምንድነው እሱ እንደዚህ የሚያደርሻል? ወደ ላይ ትወጣለች እንደገና ወደ ታች ትወርዳለች አትመሽም ደግሞ ስትወርድ ምንድነው የሚያደርሻል? ሰው የሰማውን የእግዚአብሔር ቃል እንዴት ነው አስቦት እንዴት አይሆን? ከዛ በኋላ እኔ እኮ በጣም ብዙ ችግር አለኝ። ምንድን ነው ሰይጣን እንዴት አርጎ እንደሚጫወትባት ረጅም ታሪክ ነው ወገኖቼ። ምን እንደሚያረጋ ታውቃላችሁ? ቸርች ቁጭ ብላ ሲኒ ተደርድሮ ጀበና ቡና ሞልቶ ይታያል። ያረብ ይስጠጣ በጀበና በቡና ቤተክርስቲያን ቁጭ ብላ ለብዙ ሰዎች ሰይጣን ሆሞን ይሰጣቸው ቁጭ አድርጎ ይሰራሳቸው የተለያዩ ነገሮችን ባይኖራቸው ውስጥ ያመጣል። አይምሮውን ሰብስቦ በአንድ ነገር ላይ ማዳመጥ የሚችል ጸጋ ያለው ሰው እጅግ የታደለ ሰው ነው። አይምሮ መሰብሰብ መቻል ትልቅ ጸጋ ነው። በትምህርት ጥሩ ውጤት የሚያመጡ ሰዎች በጣም የሚያጠኑ ሰዎች እንደመስሏችሁ የተሰበሰበ አይምሮ ያላቸው ሰዎች ናቸው። በተበታተነ አይምሮ ሰው ያጠናም የሚያገኘው ጭታህል ነው። ይሄም ያ ቢውስ ስልኩ አሎ ፌስቡክ ምኑ የተለያየው ጨዋታው ሁሉም ብትን የሚያረገው ሰው ይሰበሰባል። ቀድም ያዘው ይረሰ የተሰበሰበ አይምሮ ኃይማኖት የተሰበሰበ ማስተዋል ሰይጣን ስለሚያቅ በማገባን ነገር ሁሉ ይመታተለዋል ነገር። እግዚአብሔር ይሄን እንድናስተውል ይርዳ። አሜን። እጅት ብዙ ስራ ተነበረባት እግዚአብሔር ከዛ ስራው ይፈታል። ብዙ ማስተዋል የተሰበሰበ ማስተዋል እግዚአብሔር ሰጣት። ሰይጣን የሰው ማስተዋል ይጋርዳል። ሳስተውሉ መኖር ልማድ የሆነባቸው ሰዎች እንዲሁ ዝም ብሎ ዛፍ ዝም ይሉ ሰዎች ውድ ወገኖች ሃይማኖት ልብ ያስገዛል። ሃይማኖት ይሰበስባል። የመንግስት ቃል ምን ሰማ ሰዎች የእግዚአብሔር መንግስት የማይፈውን መንግስት የእግዚአብሔርን የመንግስቱን ቃል ነው እንሰማ። ያለንበት ሀገር መንግስት የሚናገረው ንግግር በቅርብ ጊዜ በቴሌቪዥን ስመረከት ጠቅላይ ሚኒስትሩ የሚናገሩት ነገር በጥሞና ነው ሰዎች ያደምጣሉ። በጥሞና ነው ያደምጣሉ። ምንድነው የሚሉት? እግዚአብሔር ሲናገር እንዴት አይደምጥ? ልብ ብሎ እግዚአብሔርን ማዳመጥ እግዚአብሔር ይስጥ። ውድ ወገኖቼ እኔ ዛሬ ይህን ተናግሬያለሁ። ምናልባት ከዚህ በኋላ ይሄ ነገር እዚሁ ከዚህ ግቢ ስትወጡ ልትተውት የምትችሉ አድርጋችሁ ልትወስዱት አይገባም። እግዚአብሔር ሆይ በዚህ ጉዳይ ላይ የተበታተነ አይምሮ ይዤ የሰማሁትን ቃል በማስተውል ልቦና ሃይማኖትን መኖር አልፈልግም። እጅግ ብርቱ ውሳኔ ወስኜ ዛሬ ወጣለሁ። ይሄ የምጾምበት የምጸልይበት የአምላኬን እርዳታ የምፈልግበት ነው። ልቦናዬን ሰብስቤ የመንግስት ቃል የእግዚአብሔር ቃል በእግዚአብሔር ስልጣን ወደኛ የሚመጣ የመንግስትን ቃል ብንቀበለው ይፈውሳል። የእግዚአብሔር ቃል ለሰው ጋር መጥቶ የእግዚአብሔር ኃይል አለው፣ የእግዚአብሔር ህይወት አለው፣ የሚሰራ ቃል ነው። ያድሰናል፣ ይለውጣል። የኔን መንፈሳዊ ታሪክ የቀየረ ነገር የእግዚአብሔር ቃል ነው። የብዙ ሰዎች ህይወት ሲለወጥ ያየሁት በእግዚአብሔር ቃል ነው። የእግዚአብሔርን ቃል ሰዎች እያነበቡ በሚያስደንቅ ሁኔታ ህይወታቸው ሲለወጥ ይታያል። ከዚህ ሀገር የሄደች አንዲት ሐኪም አገሩን ገና ባለመረችበት ጊዜ ብዙ ህመም ያስቸግራት ነበር። እኔ በአካልም እስከዛሬ አላገኘኋትም እና አንዲት እህት እኔ ማስተምረውን ትምህርት ሰጠቻት። ወደ ኢትዮጵያ ለቬኬሽን እሄዳለሁ እና ይህን ትምህርት ብዙ የተለወጥኩበት ነው አዳምጫለቻት። ባለቤቷ የዚህ ቻኪን ባለቤት ደውሎ በጣም እግዚአብሔርን ማመስገን ወዳለሁ አለ። ምን ነው አለ። ባለቤቴ ተታመም ነበረ፣ እኔ ብቻ ነበርኩ ምሰራው። እሷ ለቦርድ ኤግዛም እንድታጠና እድል ሰጥቻት ነበረ፣ ነገር ግን በጣም ትጨነቃለች፣ ህመሟ ያስቸግራት ነበር። አንዲት እህት የሰጠቻትን ትምህርት እያዳመጠች ተፈወሰች። የእግዚአብሔር ቃል ጤናማ ያደርጋል፣ ይፈውሳል። ሰባኪ የሚሰብከው አይደለም፣ ትንቢት አይደለም፣ ራእይ አይደለም፣ መጽሐፍ ቅዱስ የመንግስት ቃል ነው። ይሄ የእግዚአብሔር ቃል ሰባኪ አይፈልግም፣ የሚያነበው ሰው ነው። እናንተ በመንፈስ ቅዱስ ከታተማችሁ፣ ጌታ ኢየሱስን ከተቀበላችሁ፣ ወደ እውነት ሁሉ የሚመራው የእግዚአብሔር መንፈስ ይገልጥላቸው።
አሜን።
ያስተምራቸው ዘንድ ምን ሰጣቸው? መልካሙን መንፈስ።
አሜን።
መልካም ሰባኪ ሰጣቸው፣ መልካም አስተማሪ ሰጣቸው፣ መልካሙን መንፈስ ሰጣቸው። እግዚአብሔር ፊት ሆናችሁ ቃሉን ይዛችሁ በቤታችሁ ይሄ የመንግስት ቃል ነው፣ ይሄ የአምላኬ ቃል ነው፣ ይሄ የእግዚአብሔር ቃል ነው፣ በዚህ ቃል አምላኬ እግዚአብሔር ይናገራል፣ የመንግስቱ ስልጣን ያጀበው ቃል ነው ብላችሁ ብትንበረከቁ ብታነቡት እግዚአብሔር አይኖቻችሁን ይከፍታል። እግዚአብሔር የተናገረው ሰው ያስፈራል። እግዚአብሔር የተናገረው ሰው የበረከት ምንጭ ይሆናል። እግዚአብሔር የተናገረው ሰው ፊቱ ያበራል። እግዚአብሔር የተናገረው ሰው እግዚአብሔር እንዳናገረው የሚያውቅ ሰው ትልቅ ጸጋ ይሞላል። የመንግስት ቃል ሰዎች የእግዚአብሔርን ቃል ሲሰሙ ይለወጣል። እግዚአብሔር ስሙ። ክፉ የሚመጣው መቼ ነው? ሰይጣን የእግዚአብሔርን ቃል ዝም ብሎ መውሰድ አይችልም። ሰይጣን የሚወስደው የማያስተውል ሰው ሲኖር ብቻ። ዘዴዎች አሉት የማያስተውል ሰው ሲያይ፣ ያ ሰው ሲወሰድበትም ስለማያስተውል፣ ሰይጣን እንደወሰደበትም እንዳዘናጋው ስለማያስተውል፣ ሰይጣን ይመጣና እግዚአብሔርን ቃል ከዛ ሰው ይወስዳል። ይህ እውነተኛ ነገር ነው። ስንት ሀብታም ሊያደርገን የሚችል ባለጠጋ በክርስቶስ ጸጋ ሙሉ ሊያደርገን የሚችል ፈውሶ ጤናማ ሊያደርገን የሚችል በጠላታችን ፊት እንደ ሰይፍ እየተመዘዘ ድል መንሻ የሚሆንልን ቃል መጥቶልን ስንቱ ተወሰደብን። ብዙ ክርስቲያኖች ብዙ የመንግስት ቃል አዘርፈዋል፣ ባለማስተዋል ከነሱ ተወሰደ። እግዚአብሔር ቤተኛ ሌባ አድርግብን ሰይጣን። ለዚህ መድኃኒቱ ምንድን ነው? ሰይጣን እንዳይሰርቅብን መድኃኒቱ ምንድን ነው? እስኪ ድምፃችሁን ከፍ አድርጉ። ማስተዋል፣ ማስተዋል። አስተማሪ ማንጋጋት አይደለም፣ ሰባኪ ማንጋጋት አይደለም፣ ኮንፈረንስ ማብዛት አይደለም፣ ማስተዋል። ያለ ማስተዋል የእግዚአብሔር ሕዝብ ሕይወቱ ሊሰራ አይችልም። ማስተዋል፣ እግዚአብሔር ቃል በማስተዋል ሲወሰድ አንድ ቃል በስልጣን የተነገረ አንድ ቃል እጅግ ታላቅ ስራ ይሰራል። ማርቲን ሉተር የተባለው የእግዚአብሔር ሰው ጻድቅ በእምነት ይኖራል የሚለውን ቃል ብቻ አይቶ እንኳን የግል ሕይወቱን ትታችሁ የአውሮፓን ታሪክ የሚቀይር ነገር ተደረገ በአንድ ቃል። ክብር ለእግዚአብሔር፣ ክብር ለእግዚአብሔር። ይሄ የመንግስት ቃል የእግዚአብሔር ቃል ነው። የእግዚአብሔርን ቃል እግዚአብሔር ብቻ ነው የሚሰጠው። የእግዚአብሔር ቃል የእግዚአብሔር ቃል ነው፣ ባለቤት አለው። የእግዚአብሔር ቃል ወደኛ እንዲመጣ የእግዚአብሔር ስናረገው ነው ለኛ ስራ የሚሰራ። ብዙ ሰዎች ከመጽሐፍ ቅዱስ የሚመኙትን ነገር ሁሉ ለችግር ጊዜ፣ ለሰልፍ ጊዜ፣ ለግራ መጋባት ጊዜ ጥቅስ እየጠቀሱ ያነበንባሉ። አይደለም፣ አይደለም። የእግዚአብሔር ቃል የእግዚአብሔር መጽሐፍ ቅዱስን ሳነብ ባለቤቱን ይሄ የመንግስት ቃል ስለሆነ ንጉሱን እግዚአብሔር በዚህ ቃል የዘራውን ዘር በሰዎች ውስጥ እንዲበቅል የሚያደርገውን እግዚአብሔርን እያመን የቃሉን ባለቤት እየፈራው እያከበርኩ ነው ማለት ነው። ቃሉን ከባለቤቱ አገናኝቼ ስሰማ፣ ቃሉን ከባለቤቱ ጋር አያይዤ ስሰማ፣ የመንግስትን ቃል በመንግስት ቃልነቱ ስንቀበለው ከመጽሐፍ አይደለም አገኘ፣ ከማንም አገኘ፣ ከእግዚአብሔር ነው አገኘ። ከማን ነው የምሰማው? እግዚአብሔር መንሳ። ጳውሎስ ሐዋርያ የእግዚአብሔርን ቃል ሲነግራቸው የመልእክትን ቃል ከኛ በሰማችሁበት ጊዜ እንደ እግዚአብሔር ቃል በመቀበላችሁ ይላቸዋል። የመልእክትን ቃል ሰዎች ሲሰሙ የእግዚአብሔር ቃል አድርገው ካልሰሙት፣ የሰባኪ ኦፒኒየን ካረጉት፣ ከመጽሐፍ የሚያገኙት ብቻ ከመሰላቸው ስህተት ላይ ነው። የእግዚአብሔር ቃል የእግዚአብሔር ነው። እግዚአብሔር ተመሰገነ። ትልቅ ምስጢር መጽሐፍ ቅዱስ ላይ ያሉትን የተስፋ ቃሎች በእግዚአብሔር ቃል ውስጥ እግዚአብሔር ለሚያምኑት ለሚታመኑት የተናገራቸውን ቃሎች ማንም ሰው ለራሱ የማድረግ ስልጣን የለውም። ማንም ቤተክርስቲያን የራሷ የማድረግ ስልጣን የላትም። ማንም ሰባኪ፣ ማንም አስተማሪ፣ ማንም ነቢይ የእግዚአብሔርን ቃል ለሰዎች ማደል ስልጣን የለው። የእግዚአብሔር ቃል የእግዚአብሔር ቃል ከእግዚአብሔር ሰው እንደተቀበለው ማስተውል ከሆነ እግዚአብሔር የቃሉ ባለቤት ባለቤትነቱ በማይጠበቅበት ሁኔታ የእግዚአብሔር ቃል ለሰዎች ሊታደላቸው የእግዚአብሔር ቃል የእግዚአብሔር ቃል። አንድ ጊዜ አንድ ልጅ አይኑን ያመዋል። በጣም ትንሽ እያለ ነው፣ ዛሬ ትልቅ ሰው ነው። እና መድኃኒት ታዞለት አይኑ ማየት ተቸግሯል። እና ይሄ ልጅ መድኃኒት ሊገዙ ቤተሰቦቹ አቅቷቸዋል። ገንዘብ አዋተን ለመርዳት ዶላር ተሰብስቦ ሐኪም ያዘዘለት መድኃኒት ከውጭ ሀገር ነው የሚገኘው ተብሎ ተላከ። መድኃኒቱ ሲመጣ የተሳሳተ ነበር። ሐኪሙ ጋር እናትየው ስትወስ እኔ እናላዘዝኩም ማን ነው እናንተ አላችኋል። ያ ከሰዎች የሰዎች እጅ አይተው የተሰበሰበ ገንዘብ እንደገና ከይጥቀ እንዴት ነው ገና መዳኒቱ ወደው እንደገና ወለመጣበት አገር ነው። እናትየው ጋር ዳጋታሚ ሲሄድ ስታይ አለቀሰች። በጣም አዘነች። ምን ነው አልኳት። እንደዚህ ሆነ ብላ ታሪኩን ነገረች። በጣም አዘነች። እግዚአብሔር የነዚህ ሰዎች ችግር አታይ ጌታው ያልኩኝ በልቤ ቁጭ ብዬ ያለው እግዚአብሔር በእግዚአብሔር ቃል ተናገረ። በመገረፉ ስር ተፈወሰች። እንዴ አልኩኝ። እግዚአብሔር ከተናገረ እግዚአብሔር ያለውን ሊፈጽም ነው እንደሆነ ገባኝ። ይሄን ቃል እኔ ከመጽሐፍ ቅዱስ እስቲ ለዚህ ችግር ምን አለ ብዬ አይደለም መንፈስ ቅዱስ ይሄን ቃል ከዛ ልጅ ጫወት ነበር ከውጭ አስጠራሁት። እናስጠራሁትና ሳሎን ቤት እኔ እናሱ ገባ። ይሄን ቃል ለኔ ተናገረ እግዚአብሔር ይሄን ልጅ ሊፈውሰው ከሆነ እሱን ይናገረዋል። ከጴጥሮስ መልእክት ላውጥቼ በመገረፉ ቁስል ተፈወሳችሁ የሚለውን አነበብኩለት። መጽሐፍ ቅዱስ ሲነበብ መጽሐፉ እንዲህ ይላል ሲል ሰው ጥንቃቄ ማድረግ አለበት። አዎ መጽሐፉ እንዲህ ይላል እና መጽሐፍ ቅዱስ ምን ይላል አሉ። በመገረፉ ቁስል ተፈወሳችሁ ይላል ማለት እኔ ማወቅ የፈለግኩት እግዚአብሔር እሱ እንደተናገረው ማወቅ ነው። ማንን ነው የሚለው አልኩት። እኛ አለ። አንተን የሚልሃል አልኩት። ትንሽ ልጅ ነበር። አዎ ምንድን ነው የሚልህ መጽሐፍ ቅዱስ ውስጥ ያለ እግዚአብሔር ቃል በመገረፉ ቁስል እጁ እንዲያረገ ተፈውሳል ይለኛል። እንግዳው ተፈውሳል። ማነው የፈወሰው? ማነው የፈወሰው? ማን ነው የፈወሰው? የኢየሱስ ክርስቶስን መገረፍ ቁስል የሚናገረው የእግዚአብሔር ቃል ከዛ ግርፋት ጋር የተያዘው የእግዚአብሔር ቃል ለዚህ ሰው መጣል። እኔ አልጸለይኩለት። እንግዳው ተፈወሰ፣ ተፈወሰ። ውድ ወገኖቼ በጣም ብዙ ሰዎች ከእግዚአብሔር ቃል በኋላ የሚመጣ ፈውስ ይፈልጋሉ። ፈውስ የሚያድል አገልግሎት ይፈልጋሉ። በመገረፉ ቁስል የሚፈውሰው ኢየሱስ እየተሰበከ ፈውስ ከሌላ ቦታ ይፈልጋሉ። ቃሉን ላከ ፈወሳቸው። ፈዋሽ ላከ ፈወሳቸው። አሉ ላከ ፈውሳችን። እግዚአብሔርን ብትሰሙት እግዚአብሔር የሚናገራችሁ ሁሉ በሕይወታችሁ ነው። ሲገስጻችሁ ብትገሰጹ፣ ሲመከራችሁ ብትመከሩ፣ ሲያጽናናችሁ ብትጽናኑ ወገኖች እግዚአብሔር እንዴት ደስ ይላል። እግዚአብሔር ቃሉን አባክ እግዚአብሔር ልጅ እግዚአብሔርን እየለመነ እኔ ከማንም መስማት አልፈልግም። ማንም መድረክ ላይ ቆሞ እንዲቀባጥር አትፍቀድ። አንተ እንድትናገር ፈልጋለሁ ብሎ ይሄ ፑልፒት ያስፈራ። እግዚአብሔር የሚናገረው አምላክ ይናገራል። የእግዚአብሔር ቃል የሰባኪዎች የመስበኪያ ጡል አይደለም፣ መሳሪያ አይደለም፣ ቴክስት ቡክ አይደለም። የእግዚአብሔር ቃል እግዚአብሔር በሚናገርበት ቃል ሰዎችን በሚናገረው ነገር የሚናገረው ነገር በውስጡ ያለው ነገር ሁሉ ይፈጸማል። የእስራኤል ሕዝብ እግዚአብሔር ሲናገረው አስተው ታሪካቸውን ሊመራ ሕይወታቸውን ሊቀይር እግዚአብሔር ብዙ ጊዜ ይናገራቸው ነበር። ሙሴን ልኮ እግዚአብሔር ከግብጽ ምድር ሊያወጣቸው የተስፋውን ቃል ሊፈጽም ለአባቶቻቸው የገባውን ቃል ኪዳን አይቶ ጌታ አምላክ እንደደረሰላቸው ሲናገር ሰግደው እግዚአብሔርን አመሰገኑ። ደፈቁን ከተነገረ በኋላ ፈርዖን በሕዝቡ ላይ እንደገና መከራ ሲያበዛባቸው አረባክ መከራ በዛብን ብለው ለአቤቱታ ሲሄዱ እናንተ ሰልችታችኋል እንዴት ትላላችሁ ብሎ ከሙሴ የተነሳ የመጣባቸውን የመጣውን የተስፋ ቃል ፈርዖን በመስማቱ የመጣውን ችግር ሲያዩ በጣም ተናደዱ። በምስጋና የተቀበሉትን ቃል እግዚአብሔር ጎበኘን ብሎ የተቀበሉትን ቃል በፈርዖን ማስፈራራት በማጉረምረም አስተናገዱት። ከፈርዖን ጋር አቤቱታ ሲወጡ ሙሴና አሮንን አዩ። እግዚአብሔር ይላችሁ፣ እግዚአብሔር እንዲያደርግባችሁ ሽታችንን በፈርዖን ፊት አውጥታችሁታል። ሙሴ አስተዋይ እግዚአብሔር ባለ የእግዚአብሔርን ቃል በፈጠራ እንደ ዘንግሮ አገልጋዮች እየቀመመ እየቀመረ አይናገር። እውነተኛ መልእክተኛ ስለሆነ የመጀመሪያውን ተናግሮ ሰግደዋል። አሁን ያንጠረው አጉረምርመዋል። ምንድን ነው እግዚአብሔር ሆይ ይህን ህዝብ አወጣለሁ ብለህ ተናገር ካልገኝ ሆን ችግር ተፈጥሯል ምንድን ነው አለ። የእግዚአብሔር ቃል ካልመጣ ሙሴ እስራኤልን ነፃ ማውጣት በራሱ ምኞትና ፍላጎት ደግሞ ስላለ
እግዚአብሔር እንደገና ሚስጥር ገለጠ። የሚወጡት እንዴት እንደሆነ በብዙ ኃይል እንደሚወጡ በብዙ ክንድ እንደሚወጡ ፈርዖን እንደሚገዳደር ነገር ግን እግዚአብሔር ምን እንደሚያደርግላቸው ሙሴን ከሰማ በኋላ ሄዶ ለእስራኤል ሲናገራቸው ቃሉን እንዴት እንደሰሙት መጽሐፍ ቅዱስ እንደሚናገር ተመልከቱ። እግዚአብሔር ይህን እንድናስተውል ይርዳል። እግዚአብሔር ይህን እንድናስተውል ይርዳል። የእግዚአብሔርን ቃል እነዚህ የእግዚአብሔር ሰዎች ሙሴ በተናገራቸው ጊዜ ውድ ወገኖቼ ምዕራፍ 6 ቁጥር 9 ላይ ሙሴም ይህን ለእስራኤል ልጆች ተናገረ። እነርሱ ግን ከሰውነታቸው መጨነቅ ከከባዱም ሥራ የተነሳ ቃሉን ምን አላረጉት አልሰሙትም። ችግራቸው በሰውነታቸው ላይ የሚደርሰው ጉዳት አስጨንቋቸዋል። ግን ይህ እግዚአብሔር ደግ ስለሆነ ባይሰሙ የደጋገሙ ነገራቸዋለሁ እስኪያስተውሉ በማለት ሊያድናቸው የወረደው አምላክ አልተመለሰም። ስራውን ቀጠለ። ፈርዖንን አስጨንቆ ነፃወጣቸው። ግን ይሄ ያለማስተዋል ልማዳቸው ጠንቶባቸው ከግብፅ ምድር ነፃ ከወጡ እንኳን በኋላ የወጡበት ምክንያት አልገባቸው። ለምን እግዚአብሔር እንዳወጣቸው አልገባቸው። ለምን እንዳልገባቸው ቃሉን ስለማስተው ልብ ስለማይ የብራዊ ጻፊ በምዕራፍ 3 ላይ በአዲስ ኪዳን ውስጥ ስለዚህ ሁኔታ እጅግ በጣም አስደናቂ ነገር ይናገራል። ምዕራፍ 3 ቁጥር 8 ላይ ዛሬ ድምፁን ብትሰሙት አባቶቻችሁን የፈተኑበት የመረመሩበት 40 ዓመት ስራዬን ያዩበት በምድረ በዳ በፈተና ቀን በማስመረር እንደሆነ ልባችሁን እልከኝ አታድርጉ። ስለዚህ ያን ትውልድ ተቆጥቼ ዘወትር በልባቸው ይስታሉ መንገዴን ግን አላወቁም አሉ ይላል። ምንን አላወቁም? መንገዴን መንገዴን አላወቁም። በርስ ወገኖች እንዳትረሱት ደሩብስ መንገዴን አላወቁም። እስኪ ድገሙት። እግዚአብሔር በቃሉ መንገዱን ያሳያል። እግዚአብሔር በቃሉ ሰዎች የሚፈልጉትን ታሪክ ሊሰራ አይደለም የሱን ታሪክ ሊሰራ ነው ቃሉን ቢል ገበሬ ዘር የሚዘራው የሚፈልገው እንዳበቅል ነው። እግዚአብሔር በቃሉ የመንግስት ቃል የመንግስትን ዓላማና ፈቃድ ማስፈጸሚያ ነው። የሰው ምኞት ማስፈጸሚያ አይደለም። እስራኤላውያኖች ከግብጽ ምድር ከወጡበት ጊዜ ጀምሮ ልባቸውና የእግዚአብሔር ቃል አልተስማማም። እግዚአብሔር ይላቸው ለምን እንደሚናገራቸው ሐሳቡን መረዳት አልቻሉ። ከግብጽ ምድር መውጣታቸው ፈርዖን ባህር ውስጥ ሲገባ ከበሮ እየመቱ ሃሌሉያ እያሉ ሰራዊቱን በባህር ውስጥ በመክተቱ ዘምረዋል። ባህሩን ተሻግረው ልፍ ሲሉ ውሃ ሲጠማቸው አብሮ መረ። ውሃውን አጣፍቶ ሲያጠጣቸው አላስተዋሉ። በዚያ ቦታ ተናግሯቸው ነበረ። ውሃውን መራራ በመሆኑ በማጉረምረማቸው እግዚአብሔር አልተቆጣም፣ ታገሳቸው። ቆይ ላስተምራቸው፣ እኔ ጦረኛ ብቻ አይደለሁም፣ እኔ በግብጽ ውስጥ መቅሰፍት አድራጊ ብቻ አይደለሁም። ቆይ ላስተምራቸው። መራራ ውሃ አጣፈጠው። ጠጡ። ከጠገቡ በኋላ አሁንም አላስተዋሉ። ይሄ አብሮን ያለ አምላክ ቢጠማንም ያጠጣናል አላሉ። ችሎታው ወሰኑት። በዚያ ቦታ እግዚአብሔር አስተማራቸው። ውሃ ብቻ አላጠጣቸው። መጽሐፍ ቅዱስ በዚሁ በዘጸአት ላይ ስለነሱ ሲናገር ምን እንደሚል ተመልከቱ። እጅግ በጣም አስደናቂ ነገር ይናገራል። ምዕራፍ 15 ላይ ቁጥር 24 ህዝቡም ምን እንጠጣለን ብሎ በሙሴ ላይ ጉረመረ። ሙሴም ወደ እግዚአብሔር ጮኸ። እግዚአብሔር እንጨትን አሳየው፣ በውሃውም ላይ ጣለው፣ ውሃውም ጣፈጠ። በዚያም ስርዓትንና ፍርድን አደረገላቸው። በዚያም ፈተናቸው። እርሱም አንተ የአምላክህን ቃል አጥብቀህ ብትሰማ በፊቱም የሚበጀውን ብታደርግ ትእዛዙን ብታደምጥ ስርዓቱን ሁሉ ብትጠብቅ በግብፃውያን ላይ ያመጣሁትን በሽታ አላደርስብህም፣ እኔ ፈዋሽ እግዚአብሔር ነኝ። አላስተዋሉኝ። እግዚአብሔር ታሞ ሰዎችን የሚፈውስ ብቻ አይደለም፣ እንዳንታመም በማድረጉ ሊመሰገን ይገባል። የትኛው ይመረጣል? የቱ ነው ድንቅና የተሻለ? አለመታመም ነው ወይስ ታሞ መፈወስ? እግዚአብሔር ጤናችንን ይጠብቅልናል። ታምር እኮ ነው በጤና መኖር። ክብር ለእግዚአብሔር። ስንት ግሳንግስ ነገር ነው በአፍንጫችን በሳንባችን የሚገባው። የምንበላው እህሉ ምኑ ሁሉ መዓት ነገር ኮተት አለው በውስጡ። እግዚአብሔር እኛን ጤና ማረጉ ያስደንቀናል። እኔ ፈዋሽ አምላክ እግዚአብሔር ነኝ ብቻ አይደለም ያላቸው ግብፃውያን ላይ ያለው በሽታ ለምጠብ። እግዚአብሔር የአምላክን የእግዚአብሔርን ቃል አጥብቀህ ብትሰማ እግዚአብሔርን ስፍራ ሰጥተው ቃሉን ብትሰማ ጤና ማት በፊቱ የሚበጀውን ብታደርግ ትእዛዙን ብታደምጥ ስርዓቱን ሁሉ ብትጠብቅ። ለምንድን ነው እግዚአብሔር ከስርዓቱ ከቃሉ ጋር ከፍርዱ ጋር የሚያደርገው? ለምንድን ነው የሚያደርገው? እግዚአብሔር የጤና ጥበቃ ሚኒስቴር የለውም። እግዚአብሔር ሆስፒታል የለውም። ዶክተሮች የሉት። መንግስት ነው ያለው፣ ስርዓት ነው ያለው፣ ፍርድ ነው ያለው፣ ፍትህ ነው ያለው። እግዚአብሔር መንገድ የሚለው የመንግስት ስርዓቶች አሉት። በመንግስቱ ስርዓት ውስጥ ህዝቡ ሲመላለስ የመንግስቱ ሰራዊት የመንግስቱ ህዝብ በሽተኛ እንዲሆን አይፈልግም። ይረዳል፣ ያግዛል፣ ኃይል ይሰጣል። እግዚአብሔር ክብር ለእግዚአብሔር። እኔ አንድ ጊዜ በጣም በሚደንቅ ሁኔታ እግዚአብሔር ቃሉን ወደ እኔ መጣ። በእውነት ነው የምነግራችሁ እና ቁጭ ብዬ ያ እኔ ይህንን ቃል እግዚአብሔር አንተ ካልሰጠ እንዴት ይሆናል እያልኩ እየተደነኩኝ ባለቤቴን ስሚ አልኳት። እኔም ቃል ከኔ ወጥቶ ሰዎች ጋር ሲደርስ ሰማይና ምድር ቢናወጥ ምንም አልሆነም አልኳት። በመንግስቱ ሐሳብ ውስጥ የታስኩበት ቃል እንዳላየ የፈለኩትን እያደረኩ እግዚአብሔርን ሳልታዘዝ በስርዓቱና በፍርዱ ሳልሄድ የፈለኩትን የኔ አምላክ እያልኩን አይሰራም። በመንግስቱ ስርዓት ውስጥ ብትሆን ድሮ በደርግ ዘመን እዚህ ድሮ ቅድም የነገርኳቸው ታሪክ እዚህ ሳያገለግል ወንድሜ ብሩ ነቴ ማርቲ ብዙ እህቶች እዚህ አብረን እንገለገል ነበረ። እነሱን ሁሉ ሸኝቼ ቦምባርድ ምናምን የሚያስፈራ ዘመን በዚህ አካባቢ ያሉ ሰዎች በግሩፕ እየወጡ ነው ቤተሰብ ማታ ከማታ ትምህርት ቤት የሚቀባበሉት። የሀብታም ልጆች ታክሲ ግቢ እየመጣ ነበር የሚወስዳቸው። እኔ በዚህ ሰፈር 11 ኦክሎክ 10 ኦክሎክ ጨርቆስ እገባለሁ። የጨርቆስ ልጅ ምን እንደሆነ እንደሚሰማኝ ታውቃላችሁ? የመንግስት ሰራዊት የእግዚአብሔር ሰው ነው። ምን ሰርቼ እንደመጣሁ ስለሚታወቀኝ አልፋለሁ። ክብር ለእግዚአብሔር። ወንድሜ ገርጂ ገባው እና እናቴ ወደ አሜሪካን ከመሄድ በፊት እናቴን እዛ ወንድሜ ጋር ተጋለ ማድረግ ገብቼ አገልግሎት 4 ኪሎ አምሽቼ 11 ኦክሎክ ታክሲ አጥቼ በግሬ መካኒሳ ሲ ወንድሜ ገብቷል አለ። ኧረ እንሰመራ ግማጅራቱን ይደበድቡታል። ኧረ ገብቷል ምን ይሻላል? ወንድሜ ወደ ድልድዩ መምጣት ፈርቷል። ጋቢ ተገናንጎ ዱላ ይዘው ከአንድ ሰው ጋር አፋፉ ላይ ነጭ ነገር ይታየኛል ወደ ላይ ሶት አለ። ስለ እግዚአብሔር እንደዚህ ያተሰፈር ነው። ሁለተኛ እኔ እንዳጠብቀ እኔ የማገለግለው የናዝሬቱ ኢየሱስ የነገስታት ንጉስ የሜቶች ጌታ አሜን። እኔ ዝም ብሎ አይደለም እዚህ መፈክር የምነግራቸው በአይኔ በህይወቴ በህይወቴ ዘመን ሁሉ እዚህ ባገለገልኩበት ጊዜ በካድሬ ፊት በዱርዬ በወሮ በላ ፊት አሳልፎ ማይሰጥ እግዚአብሔር። ፓርቲ ሲጨፍሩ ያልመጣው አገር ጊዜን የመጣሁት እንዴት አልታጀብም? በእግዚአብሔር ስርዓት በእግዚአብሔር ስርዓት ውስጥ ብትሄዱለት በፊቱ የሚበጀውን ብናደርግ ትእዛዙን ብንጠብቅ በመንገዱ ብንሄድ እግዚአብሔር ለእኛ የሚያስፈልገው ሁሉ ያደርጋል። ምኞታችን አይደለም ያደረገው አስተው በሌሎች ሰዎች ላይ እንዱኩራራ አይደለም ያደረገው። ማንም የመንግስት ወታደር፣ ማንም የመንግስት ባለስልጣን፣ ማንም የመንግስት ሰራተኛ ለተመደበበት ቦታ በጀት ይመደብለታል። ማንም ሰው ኃላፊነት በተሰጠው ቦታ ያንን ስራ ለማስኬድ የሚያስችለው ነገር ሁሉ ያን ስልጣን የሰጠው መንግስት ሰፕላይ አለው። እግዚአብሔር አንድ ነገር ነው ካልሰጠኝ አያስፈልግም ማለት እንደሆነ ይገባኛል። ለከሪ አድርገብዬ አልጠይቅም። እግዚአብሔር ልታገለግሉት የሚያስፈልገው ሁሉ ይሰጣችኋል። ግን በመንገዱ ሄዳለ ስርዓቱ መጠበቃለ። እስራኤል የእግዚአብሔር ባሪያዎች ሆኖ የመንግስት ህዝብ ሆኖ ሊወጡ ነው ያወጡ። ከእግዚአብሔር ጋር አልተስማሙ። እነሱ የፈለጉት ሲረባቸው ሲጠማቸው ዋ ሲጎልባቸው ምንድን ነው ይሄ? ግብጽ በሞት ይሻለናል። ምዕራፍ 16 ምን እንደሚሉ ተመልከቱ። ቁጥር 2 ላይ የእስራኤል ልጆች ማህበር ሁሉ በምድረ በዳ በሙሴና በአሮን ላይ አንኮራኮሩ። ምዕራፍ 15 ላይ ስርዓቱን አስተምሮ ፍርዱን አስተምሮ ቃልን ብታደምጡ ብሎ እንዴት እንደገና አሁን ደግሞ አንኮረኮረ ማለት ነው? የባሰ ይባስ የሚሉትን ተመልከቱ። የእስራኤል ልጆች ይህን ጉባኤ ሁሉ በራብ ልትገሉ። ለምንድን ነው እግዚአብሔር እስኪርባቸው እስካንጎራጉሩ ይጠብቃል? ለምን ቶሎ ቶሎ አመናቸው? አረ የህዝብ በቃ ሆኑ ጎደል እያለ እግዚአብሔር ያቃል ችሎታ። ለምን ቶሎ ቶሎ አይሰጣል? እግዚአብሔር የኛ ባሪያ አይደለም፣ የኛን ፍላጎት ያሟላ አይደለም። እግዚአብሔር መንግስት ስራ አለ።
ፍርዳ
እግዚአብሔር በመንገዱ እንድንሄድ ነው ማለት በእኛ መንገድ አይሄድም በእኛ ምኞት አይሄድም በእኛ ስጋዊ ፍላጎት አይሄድም እግዚአብሔር
እነዚህ ሰዎች ይሄን ብቻ አይደለም ያሉት
እኛን ወደዚህ ምድረበዳ አውጥታችኋል ልትገድሉን እዚህ ምድረበዳ አውጥታችኋል ለምን እንደዳኑ አልገባቸው እግዚአብሔር ለምን ከግብጽ ምድር እንዳወጣቸው አልገባቸው
ለምን ቃሉ አልሰሙት አላስተዋሉት አልተረዱት ምን እንደሚመኙ ተመልከቱ
ግብጽ ምድር ውስጥ መራራ ልቅሶ አልቅሰው እግዚአብሔር ድረስልን ተጠቃሩ ብለው ያሉ ሰዎች እግዚአብሔር ያድናችሁ ወረደ ዮሴፍ ሲባሉ እግዚአብሔርን ያመሰገኑ ፈርዖንና ሰራዊቱ ባህሩ ሲገቡ ከበሮ ይዘው የዘመሩ አሁን እንደሚተረከ
በስጋ ምንቸት አጠገብ ተቀምጠን እንጀራ ስንበላ
ስንጠግብ ሳለን በግብጽ ምድር በእግዚአብሔር እጅ ምን ነው በሞት አሏች
በስመ አብ ወልድ መንፈስ ቅዱስ
ሰው እንዴት እንደዚህ ያደርግ ሊሞት ይችላል እግዚአብሔር እነሱ ጋር የወረደው አምላክ አላማው የት ሄደ የተጠሩበት ያዳናቸው አምላክ ማን መሆኑ ያባቶቻችሁ ያብርሃም ይስሐቅ ያዕቆብ አምላክ ነኝ ለነሱ የገባሁት ኪዳን አለ ለፈጽሞ መጣው
የሚለው አምላክ የት
እነዚህ እስራኤላውያን ትልቁ ችግራቸው እግዚአብሔር ለምን እንዳዳናቸው የመጣበትን ዓላማና ምስጢሩ ሙሴን የላከበትን ከግብጽ ምድር የሚያወጣቸውን ዓላማውን ሲናገር
አላስተዋሉ
ውድ ወገኖች እኔ በጣም የሚታወቀኝ ነገር ነው በዚህ ቦታ ቆሜ የምነግራችሁ በጣም ብዙ ክርስቲያኖች እግዚአብሔር እኛን በክርስቶስ ያዳነበትን ዓላማ ከሚያውቁት ይልቅ ስለነሱ የተነገረውን የትንቢት ማአት የሚያውቁት ይበዛል። እንዲትሆናለህ
የእግዚአብሔርን የማዳኑን ዓላማ በክርስቶስ እግዚአብሔር ሊያደርግ ያለውን የመንግስቱን ፈቃድ
እግዚአብሔር አንድያ ልጁን ልኮ በመስቀል ላይ ሞቶ እኛን ያዳነበት ምስጢሩና ምክንያቱ ከሚያውቁት ይልቅ የሚሰሙት ትንቢት የሚናገሩት ትንቢት ይበልጣል። የእግዚአብሔር ዓላማ ለእናንተ በተነገረ ትንቢት ውስጥ የለም ወንጌል ሆኖ በሚሰበከው በኢየሱስ ውስጥ ነው ያለው።
አሜን።
ስለናንተ የሚነገራችሁ ትንቢት ሁሉ ውድ ወገኖቼ ወንጌል ሆኖ የሚሰበከው ኢየሱስ ክርስቶስን የማያሳያችሁ ነገር ሁሉ ታሪክ አይሰራም። እግዚአብሔር በልጁ በኢየሱስ ክርስቶስ የሚሰራውን ሥራ አቋርጦ ለብቻ የሚሰራው ሥራ የለም። የእግዚአብሔር ዓላማ የገባቸውን ሰዎች ላሳያችሁ በብራውያን መጽሐፍ ውስጥ ምን አይነት እምነት እንደሚለማመዱ እምነታቸው ምን አይነት እንደሆነ ተመልከቱ። ምዕራፍ 11 ላይ እነዚህን ዘርዝሬ ላሰፍ ጨርሳቸው አልችልም ዛሬ። ለኔና ለእናንተ በመጽሐፍ ቅዱስ እነዚህን ሰዎች የብራዊ ጻፊ ምን ይላል እንደ ደመና የከበቡን ምስክሮች ናቸው። የሚመሰክሩልን ምስክርነት ምንድነው? እያንዳንዳቸው ያላቸው እምነት የሚያስደንቅ እምነት ነው የተለማመዱት። እኔ ሁሉንም መናገር አልችልም። ከዚህ ከማስተምረው ትምህርት አንጻር ግን ይሄን እውነት በጌታ ጸጋ እንድሰሙ እንለምናችኋለን። ምዕራፍ 11 ቁጥር 13 እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙም፣ ዳሩ ግን ከሩቅ ሆነው አዩትና ተሳለሙ፣ በምድሪቱም መንገዶች መጻተኞች እንዲሆኑ ታመኑ። በምድር የነበረ ዘመናቸው ሁሉ መጻተኛ ሆኖ የሚያኖር እምነት እንተለማመድ መጻተኛ ወስ ወንጌል መጻተኛ አድርጓቸዋል። አብርሃም ጌታ ከመወለዱ ብዙ ዘመን ወደ ኋላ ያለ ሰው ነው። ጌታ ኢየሱስ ዳግመኛ ሲመጣ የምትገለጠውን ኢየሩሳሌምን ከሩቅ እያየ ያንን ሁሉ ዘመን ወደ ኋላ ያለ መጻተኛ ሆኖ የበለጠኛ ነው ሆነ ያለው። ለምን ጌታ ወንጫለሱ እምነታችን መጻተኛ ሊያደርገን ይገባል። እውነተኛ ወንጌል ተሰብኮልን ሆነ ወደምትመጣው ወደ ኢየሩሳሌም ወደ ጌታ ኢየሱስ ክርስቶስ ዳግመኛ መጣል ወደ እግዚአብሔር ሐሳብ ወደ ሰማያዊው ተስፋ ልባችን ይነሳ። እግዚአብሔር እንዲያርግልሻል እንዲሆንላ አይሆንላችሁ። እኔ ማአት ታሪክ እንዲህ ፊሽካ የነፉ የቀሩ ሰዎች አሉ። ፊሽካ እግዚአብሔር በልጁ የሚያደርገው ታሪክ ሊሰራ ያለው ዓላማ የገባው ሰው ታሪክ ይሰራል።
አሜን።
እነዚህ ቅዱሳን ሁሉ የተሰጣቸውን የተስፋ ቃል በዘመናቸው ባገኙትም ከሩቅ እያዩት አይኖቻቸው እንደ ቴሌስኮፕ ተከፍቶ ልባቸው ከሩቅ ያለውን እያዩ እየተሳለሙ እያመለኩ ይሄን ልታደርግልን እግዚአብሔር ይያሉ። ይሄ የምድሩ ነገር ደንታቸው ሳይሆን እግዚአብሔር ቁጥር 14 እንዲህ የሚሉት ለነሱ የሚሆነውን አገር ይፈልጉ ያመለክታል። ያን የወጡበትን አገር አስበው ቢሆኑ ሊመለሱ ጊዜ በሆነላቸው። አብርሃም እንዴት ገባ? እሁዱን ቸርቻዬንም አብርሃም የተለያዩ ሰባኪዎች እየመጡ አይሰብኩትም፣ ዘማሪዎችም አያጅቡትም። እንዴት አድርጎ አስተዋለ? ባጭር ንግግር የእግዚአብሔር ሐሳብ እንዴት ገባ? በጣም ትልቅ ማስተዋል አለው አብርሃም። ለአብርሃም የተነገረውን ብትመለከቱ፣ ለእኛ የተሰበከልንን ብትመለከቱ መጠኑ ሲታይ ይሄ ሁሉ ተነግሮን እንደ አብርሃም አለመሆናችን ያስገርማል። አብርሃም እግዚአብሔር በተናገረው ነገር ልቡ የተገዛ ሰው፣ ክብር ለእግዚአብሔር። አስተማሪ ሰው ነው። የእምነት አባት ይሁን ይገባዋል። አሁን ግን ቁጥር 16 ላይ የሚበልጣው እርሱም ሰማያዊ ሀገር ይናፍቃል። ናፍቆታቸው ሰማያዊ ሀገር። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ በእነርሱ አያፍሩ። ከተማን አዘጋጅቶላቸው በወንጌል የወንጌልን እውነት እግዚአብሔር የሚናገረው ብታስተው ብትረዱ የእግዚአብሔርን ሐሳብ አብርሃምን በዘመኑ ያጸና አምላክ ያጸናቸው።
አሜን።
አብርሃምን በዘመኑ የደገፈው እግዚአብሔር ይደግፋቸው።
አሜን።
እግዚአብሔር ፈቃዱንና ሐሳቡን ተረድተው አንዳንዶቹ በመከራ፣ አንዳንዶቹ በጠባብ መንገድ፣ አንዳንዶቹ በልዩ ልዩ የሕይወት እንቆቅልሽ እንኳን እያለፉ የተሰጣቸውን የተስፋ ቃል ከመረዳት ከማስተዋል የተነሳ የሚያጸና በመከራቸው የሚያበረታቸው የሚደርስባቸውን መከራ የሚያቀል ጸጋ ያለበሰ እግዚአብሔር በክብር አሸጋገረ።
አሜን።
ክብር ለእግዚአብሔር። የዕብራውያን ጸሐፊ ቅድም ያነበብኩላችሁ ላይ መንገዴን ግን አላወቁም። ቤተክርስቲያን መጣችሁ የምትሰሙት ቃል ለምን እንደሆነ ታውቃላችሁ? የመንግስት ወንጌል ይባላል። የመንግስት ቃል የመንግስት ወንጌል ነው። መንግስት ተምጣያን የምትጸደው የምትመጣ መንግስት አለች። የዛች የምትመጣ መንግስት ወንጌል ነው። የዛች የምትመጣ መንግስት የምስራች ነው። የእግዚአብሔር ስም የተባረከ። ስለዚህ መንግስት ተምጣ ስንል ወንጌል የመንግስት ወንጌል መሆኑን ስናስብ ልባችን የወንጌል ቃል ከመንግስት ጋር አያይዞ ማሰብ ዙአገልጋዮች ዛሬ ይሄንን ነገር ህዝቡ የሚወደው ይሄን ነው ይላሉ። ወንጌልን መስበክ
ህዝቡ የሚወደው ሰብከን ህዝብ ልናገኝ ይችላል። አደንዶ ዘለይ መጨረሻ ላይ ምናገኘው ግን ባዶ ነው። ተዘርቶ የሚበቅል የመንግስት ቃል ብቻ የህይወት ቃል የመንግስት ስልጣን ያለው እግዚአብሔር ያለበት የእግዚአብሔር ኃይል ያለበት ቃል የመንግስት ቃል ይበቅላል። ክብር ለእግዚአብሔር አሜን። ዘሪ ይዘራውቶ የሆነውን ስንመረከት በማስተውል ሁሉ ክፉ ይመጣል። ሰይጣን ከናንተ ሊርቅ እግዚአብሔር ሆይ አይምሮ የተሰበሰበ የእግዚአብሔር ቃል ሳዳምጥ የማስተውል ሰው ማርያምንም ይሄንን በልቧ ትጠብቀው ነበር። የእግዚአብሔርን ቃል የተቀበልን ይሄ ሰማውት ወይ እግዚአብሔር ቃል እንዳይጠፋ ይሄ እግዚአብሔር ቃል ልጸልይበት ይገባል። እግዚአብሔር እኮ እንዲያስተምሮኛል እግዚአብሔር እኮ በቃሉ እንዲስል ሰምቻለሁ። ይሄን ቃል እኮ የተናገረ ሰማይና ምድርን የፈጠረ ዱር እግዚአብሔር ነው። ይሄ ቃል እኮ ሞቶ የተነሳው የኢየሱስ የምስራች ነው። ይሄን እኮ የተናገረው አምላክ የተናገረውን ቃል ሊፈጽም የሚችልበት ኃይል አለ። ክብር ለእግዚአብሔር አሜን። የእግዚአብሔር ቃል የመንግስት ቃል በማስተዋል ወሰድከ በልቡ የተዘራውን ጠላት በማስተዋል መጥቶ ወሰደ። እግዚአብሔር ይሄንን ከኛ ያርቅ። አሜን። በጭንጫ ላይ የተዘራው ይቃሉ ሰምቶ ወዲያው በደስታ የሚቀበል ነው። ሃሌሉያ ይላል፣ ያመሰግናል፣ ደስታውን ይገልጣል። አንድ ጊዜ ዛሬ ረጅም ዘመን አንድ ቤተክርስቲያን ተጋብዤ የእግዚአብሔርን ቃል ላካፍል ስል የነበርንበት ቸርች ተዘግቶ እኛ ጋር ባል የነበሩት ወገኖች እዛ አገኘኋቸው፣ አየኋቸው ከመድረክ ላይ ሆኖ። እግዚአብሔር ይመስገን እዚህ መጥተው ሊጽናኑ መምጣታቸው ደስ አለ። እና ስሰብክ አንዳንዶቹን አያቸዋለሁ። ሃሌሉያ ትላለች እንዴት እዚህ እኔ ሰፈር ልጅ ነች። በሰበኩ ቁጥር በሃሌሉያ ታጅበኛለች። እግዚአብሔር እየተናገራት ነው። ጀር እግዚአብሔርን አመሰግኑ። እና ከዛ ስንወጣ በመንገድ እየሄድን ችግሯን ትነግረኛለች እና ሼር እያደረገችኝ እየተናገረችኝ፣ እኔ ደግሞ በቃ እንዴት እግዚአብሔር የሚገርም አምላክ ነው፣ እንዴት ይሄን ችግሯን ሳላውቅ መናገሬ እግዚአብሔር ይመስገን መፍትሄ እንደተናገሩ ይታወቀኛል። በተናገርኩት ነገር ተናግራ ስጨርስ እንደው በዚህ ነገር ምን ትመክረኛለህ አለች። እግዚአብሔር እንደተናገራት ሃሌሉያውን በደስታ ያጀበችው ለምኑ ነው? ከዛ በእውነት የእስራኤል አምላክ ነው፣ እግዚአብሔር ምስክር ነው። ያንኑ ስብከት ሰመራይ ዛርጌ ለእሷ በጠየቀችበት ሁኔታ ነገርባል። ጌታ ኢየሱስ ይባል ቅድም የሰበኩት ነው ንገና የሰበኩሻል ቅድም ሃሌሉያ ስትይ ነበር። ለምንድን ነበር ሃሌሉያ አልሽ? እኔ እኮ ይህንኑ ስብከትን የነገርኩሽ ምንም አልጨመርኩበትም። ብዙ ሰዎች ሃሌሉያ ሲሉ እኔ ከዛ ጊዜ ወዲህ አልጠመኝ። እንደውም እንዳይሰሙ ጩኸት ጆሮ ይደፍናል፣ ጩኸት ጆሮ ይደፍናል፣ ዝም ቢሉ ይሻላል። እውነቴን ነው የምናገረው። ስለዚህ በደስታ ቃሉን ይቀበላሉ። ነገር ግን ለጊዜው ነው እንጂ በእርሱ ስር የለው። በቃሉ ምክንያት መከራ ወይም ስደት በሆነ ጊዜ ወዲያውን ያደርጋሉ፣ ይሰነካከላል። ቃሉን በደስታ አጅቦ ችግር ሲመጣ በዚህ ሁኔታ ሊቀጥላችሁ ይላል። የመንግስትን ቃል ግን ያስተዋለ እንደዚህ ሆነ አይሆንም። ከማን እንደሰማ ከማን እንደተማርክ ታውቃለህ አለው ጳውሎስ ጢሞቴዎስ። መዳን የሚገኝበትን ጸጋ ሊሰጡ የሚችሉትን ቅዱሳን መጽሐፍትን ከልጅነት ጀምረህ ተምረሃል። የእግዚአብሔር ቃል በሰዎች ሕይወት የሚያመጣውን ለውጥ አይቶ ተለውጦ ተጠቅሞ ያደገ ጢሞቴዎስ ገና ወጣት እያለ ልጅ እያለ ከጳውሎስ ሐዋርያ ጋር አብሮ ያገለግል ተመረጠ። ሰውን የከበደ የሚያርገው ድሜው አይደለም። የሰውን በእግዚአብሔር ሥራ በእግዚአብሔር ጉዳይ ላይ ቦታ የሚያሰጠው እድሜው አይደለም። እግዚአብሔርን ቃል የተመገበበት አመካሪ ነው። እኔ ባለውበት ቦታ የትም ቦታ ቢሄድ ሰዎች እግዚአብሔርን ቃል እንዴት ፕሮሰስ እንደሚያርጉ እንዴት እንደሚወስዱ አይቼ መንፈሳዊ ዋጋ መስጠታቸው ባሉና እና በተለያየ አይነት አላደለው ጴንጤ መሳይ ምልክቶች ነገሮች አለ። ብዙ የጴንጤ ምልክቶች አለ። ጴንጤ ቆሽቴ መሆናችን የሚያሳይ ነገር ግን ውድ ወገኖች የእግዚአብሔርን ቃል የምንይዝበት አያያዝ የእግዚአብሔርን ቃል የምናስተናግድበት ማስተናገድ የእግዚአብሔርን ቃል የምንወስድበት አወሳሰብ የኔና የእናንተን መንፈሳዊ ክብደታችንን ቫሊዋችንን ይጨምራል። ክብር ለእግዚአብሔር። ስለዚህ በዚህ ቦታ ላይ ስር የሰደደ ባልሆነ መንገድ ቃሉ ለጊዜው የሚቀበሉ ሰዎች እግዚአብሔር ቃል አይቆይም አሏቸው። እቤታቸው ሄዶ አንበረክካቸው ሳምንቱን አጸልያቸው። እና ብዙ ሰዎች እኔ ባለውበት ቦታ ምንድነው ዛሬ ሬዲዮ የሰማችሁ ላይ እተላየ ስብከት አቤት በቀደም የነበረ ነገር ይላል እንደዚህ ካሉ ምን ያለቃቸው ምንድን ነበር የተባለው ምንድን ነበር እስኪ ነገር በጣም እኔ እንዳንተን የምናገር አልችልም እንደዚህ ይሉኛል። ኖ እኔ የምጠይቃችሁ እናንተ የተማራችሁት እግዚአብሔር እናንተን የተናገራችሁ የተናገሩ ነገር ምንድን እኔ ከእናንተ መስማት ፈልጋለሁ። በቀጡ እንደማለመናገራቸው ስለሚያሳስብ ሰዎች በደንብ ያዳምጡ። ይህንን ቼክ ተደራረው ወገኖቼ፣ ምንድን ነው ዛሬ የተማርሽ? ምንድን ነው የተማርከው? ምን ሰማ? ምን ሰማን? ተደማመጡ። ባልና ሚስቶች ከልጆቻችሁ ጋር ምንድን ነው የምትሰብከው ይሉኛ ልጆች። ዛሬ በጣም ሰዎች በጸሎት ሁሉ ኃይለኛ ነበረ፣ ምንድን ነበር የጸለይከው ይሉኛ። መነጋገር አለብን። ተጫወተው እግዚአብሔርን ቃል ይላል፣ ልንነጋገረው ይገባል። ከቸርች ስትወጡ ዛሬ የተማርነውን እስኪ እንዴት ተረዳሹ? እስኪ እንዴት ተረዳው? አንድ መስቀለኛ ቦታ ላይ አደጋ ቢደርስ አንዱ ባንዱ በሌላ ኮርነር ሌላው በሌላ ኮርነር ቢሄድ ያንን መስቀለኛ መንገድ ላይ የተፈጸመውን አደጋ በተለያየ አቅጣጫ ሰዎች ይናገራሉ። አሰማማችን የግል ህይወታችን ያለንበት ይዘት ልዩ ልዩ ከለር ይሰጣል። እግዚአብሔር ቃል መደማመጥ ስርን ይሰድ ትረዳላችሁ፣ ትተጋገዛላችሁ። ልማድ አድርጉት። አንዳንድ ቤተክርስቲያን እንደሚያረጉ ታውቃላችሁ። ጋብዘውኝ ያስተማርኩበት ቦታ ምን እንደሚያረጉ ታውቃላችሁ? የተማሩትን ትምህርት ቁጭ ብለው በስሞል ስተዲ ባይብል ግሩፕ ይወያያሉ። 34 ሴሽን የደቀ መዝሙር ትምህርት ተምረን የቸርች ሜምበሮቻችን እኛ ቁጭ ብለን በስሞል ግሩፕ እንደገና ሲዲዎች እየሰማን መነጋገር አለብን አሉ። 34 ሴሽን እንደገና ሁለት ሁለት ሲዲ እየሰሙ በስሞል ግሩፕ ተከፍለው ኖት እያያዙ አንዳቸው ሌላቸውን እየሰበኩ ተማሩ። የእግዚአብሔር ቃል እንዳይባክን፣ ቤተ ክርስቲያን ገንዘብ እንዳይባክን ነው የምታረግ፣ አስራት እንዳይባክን፣ ሂሳብ ያዥ እንዳላት ቤተ ክርስቲያን ኦዲተሮች እንዳሏት የእግዚአብሔርን ቃል ኦዲት ማድረግ አለብን ወገኖች። ተሰብኮ መባከን የለበትም። የቤተ ክርስቲያን ትልቁ አደራ ይሄ ነው። ምንድን ነበር የተማሩ? ህዝቡን መጠየቅ፣ በስሞል ግሩፕ ዲስከስ ማድረግ፣ ቫሊዩ እንድናደርግ፣ የተነገረን ነገር እንዳይባክንብን በአማረ ሁኔታ እንድንይዝ። ችላ የተባለ ሰው ያላስተዋለው ነገር ቢኖር ይሄም እኮ ተብሎ ነበረ። እንዲያዳምጡት ማድረግ። እኔ ያለሁበት ቤተክርስቲያን በየሁዱ እያንዳንዱን መልእክት ሲዲ ሳይዝ ሜሰጅ ሳምንቱን በሙሉ ያዳምጡታል። አብሯቸው ሲቆይ ሰዎች ሲለወጡ ታለ። እግዚአብሔር ቃል ነው የሚለውጠው።
ዘሪ ማሳደግ አይችል አሳዳጊ እግዚአብሔር ነው። እግዚአብሔርም ያሳደገው ቃሉን የተቀበሉት ቦታ በማስተዋል የተቀበሉት ላይ ጸጋ መጣ። የመንፈስ ቅዱስ ጸጋ በላያቸው ላይ አረጋ። ቃሉ ኢየሱስ ስለሆነ የመንግስት ቃል ስለሆነ በዚያ ቃል ውስጥ በእነዛ ሰዎች ህይወት ሊሰራ የሚፈልገው እነዛን ሰዎች በመንግስቱ በቤተ ክርስቲያኑ ሊያረጋቸው የሚፈልገው መስራት ይጀምራል። ውድ ወገኖች ሃሌሉያ ብለን መጽሐፍ ቅዱስ ማጀባችን አይደለም፣ ስር እንዲሰጥ ማድረጋችን ወሳኝ ነው። ሶስተኛው በሾህ መካከል የተዘራው ነው። ይህ ቃሉን የሚሰማ ነው። የዚህም ዓለም አሳብና የባለጠግነት መታደር ቃሉን ያንቃል፣ የማያፈራም ይሆናል። ያንቃል። እንዴት ነው ቃሉን የሚያንቀው? የእግዚአብሔር ቃል፣ የመንግስት ቃል፣ የእግዚአብሔርን ሐሳብ፣ የእግዚአብሔር ምክር፣ የእግዚአብሔርን ምሪት ይዞ ነው የሚመጣው። እግዚአብሔር እኛን እንድንሆን የሚፈልገውን ነገር ሊያደርገን ነው የሚመጣው። እንዲሁ ዝም ብለን እስማኤል እያደረግን በቃ ተማርን ብለን እንሄዳለን። ስራ ሊሰራ ነው የሚመጣው። ቃሉን ላከ፣ ፈወሳቸው ብቻ አይደለም። እግዚአብሔር በቃሉ ህይወታችንን ይሰራል፣ ይመግበናል። እንደ ምግብ አድርጎ ያፋፋል። በቃሉ እግዚአብሔር አምላካችን እኔና እናንተን ይቀድሰናል። ሲቀድሰን እንደሚያደርግ ታውቃላችሁ። በማስተዋል የምትቀበሉት ቃል ከተዋረደ ነገር ያወጣችኋል፣ ተራ ከሆነ ነገር ያወጣችኋል። የምትሰሙትን ቃል የምትቀበሉበት አቀባበል ይለያችኋል። ያን ቃል ስታስተናግዱት፣ የከበረውን የመንግስት ቃል ስፍራ ስትሰጡት፣ ክፉ ከእናንተ ይሸሻል። ብዙ ጊዜ አጋንንት ሰዎች ጋር የማይወጣበት አንዳንዱ ምክንያት ውስጣቸው ሰዎቹ ራሳቸው ከአጋንንቱ ሊላቀቁ እንዲችሉ በቂ ምክንያት የለም። ምክንያት ውስጣቸው መዘራት አለበት። በደንብ የእግዚአብሔር ቃል ሲማሩ፣ በእግዚአብሔር ቃል ሲረቱ ሰዎች ሰይጣን ካጠገባቸው የሚዋጋቸው መንፈስ ሁሉ ይርቃል። ምን ሊያለ እሳት ጋር መቅረብ እንደማለት ነው። ስንማር የእግዚአብሔር ቃል ክፉ ከኛ እየራቀ ይሄዳል፣ እየተቀደስ እንሄዳለን። በውስጣችን ያስተናገድነው ቃል የንጽህና ልቦና፣ የንጹህ ህሊና፣ ንጹህ አስተያየት አይኖቻችንን ያጠራል። ጠማማውን አፋችንን ቀና ያደርግልን። ሽፋሽፍቶቻችን አቅንተው ያያል። የጆሯችንን ቃና ይለውጠዋል። የልባችን ቴስት ይለወጣል። የእግዚአብሔር ቃል ይሄን ያረጋል እግዚአብሔር ቃል። ነገር ግን ውስጣችን ግን የዓለም ምኞት ካለ፣ ስጋዊነት ካለ፣ ጉራ ትዕቢት ካለ፣ በዚህ ዓለም ምቾት መጠመድ ካለ፣ እከደ መባል መፈለግ ካለ የእግዚአብሔር ቃል እንዴት ይሰራ ነው? እግዚአብሔር ሊሰራን ነው የሚያስተምረን፣ ሊለውጠን ነው የሚያስተምረን፣ ታሪካችንን ሊቀይር ነው የሚያስተምረን። እግዚአብሔር ይሄን እንደሚያደርግ እንድታስተውሉ ይርዳል። አሜን። በዚህ ዓለም ባለጠጋ መሆን፣ በዚህ ዓለም ማቴሪያል ቁሳዊ ነገሮች፣ በተለያዩ ነገሮች ደስተኛ መሆን ሰው በጣም ሲፈልግ የእግዚአብሔር ደስታ ይርቀዋል። የእግዚአብሔር ቃል አፒታይቱ ይጠፋል። የእግዚአብሔርን ቃል ብርቅ ድንቅ አድርጎ አስተናግዶ በውስጡ እንዲበቅል ስር እንዲሰድበት አይፈልግም። ለምን? ምኞቱ ሌላ ነው። ስለዚህ እግዚአብሔር ቃል አይበቅም፣ ፍሬ አያፈራም። እግዚአብሔር እንደዚህ እንዳይሆንብን ይርዳል። ውድ ወገኖች፣ ይሄ እግዚአብሔር ቃል በእጃችሁ ያለ እግዚአብሔር ቃል የብዙ አእላፋት የሆኑ ሰዎችን ታሪክ የለወጠ ቃል ነው። ወደ ቃሉ ባለቤት መጥታችሁ በፍጹም ትህትና አስተምረኝ ብላችሁ በቤቱ ይሁን ተንበርክካችሁ በቤታችሁ ስትጸልዩ ስታነቡ፣ እግዚአብሔር ሆይ ይህ የመንግስት ቃል ወደ እኔ ይምጣ፣ ፈቃድን በእኔ ሕይወት ያድርግ፣ ያንተ መልእክተኛ ቃል ነው፣ ቃሉን ላከ ተብሎ ተጽፏል፣ ትልከዋለ፣ ላከው ወደ እኔ ብላችሁ ብትለምኑት ያስተምራችኋል። ይልከዋል እግዚአብሔር። ክብር ለእግዚአብሔር። ይልከዋል።
በጣም ድንቅ አምላክ ነው ይልቀዋል። የመጨረሻው በመልካም መሬት የተዘራው ዘር ነው። ይህ ቃሉን ሰምቶ የሚያስተውል ነው። ሌሎቹ በሙሉ ሰምተዋል የሚያስተውል የሚያልተነገራቸው የሚያስተውል ሰዎች ሲያስተውሉ መጠን አላቸው። የሚያስተውሉ ሰዎች አንዳንዶቹ የተወሰነ ነው የሚያስተውሉ፣ አንዳንዶቹ ጥንቀት ባለው ደረጃ ነው የሚያስተውሉ፣ አንዳንዶቹ የመንፈስ ቅዱስን እገዛ እየፈለጉ በእግዚአብሔር ጸጋ እየተደገፉ የሚያስተውሉ ሰዎች ነው። የማስተዋላችን ሌቭል የተለያየ ነው። ኢንተሌክቹዋል የሚያስተውሉ ሰዎች አሉ። በመንፈስ ቅዱስ እየታገዙ የሚያስተውሉ ሰዎች አሉ። በጸሎት በተደገፈ ጸጋ ማስተዋልን ከእግዚአብሔር እየተቀበሉ ብርቱ በሆነ ማስተዋል የሚሞሉ ሰዎች አሉ። አንዱ 30 አንዱ 60 አንዱ 100 ፍሬ ያፈራ። የእግዚአብሔር ስም የተባረከ ነው። ማስተዋል ትልቅ ጸጋ ነው። ሰዎች እግዚአብሔርን ቃል መስማት ማንበብ ይገባቸዋል። መስማት ትልቅ ነገር ነው። በልብ አለማስተዋል ግን ውጤት አለው። እግዚአብሔር ስም የተባረከ ይሁን።
አሜን።
እግዚአብሔር ቃል በባህሪው ያለው ነገር ነገራችሁ ልጨርስ። የእግዚአብሔር ቃል የእግዚአብሔር መንፈስ አለ። ብዙ ሰዎች የመንፈስ ቅዱስን መገለጥ ይፈልጋሉ። መንፈስ ቅዱስ የሚገለጠው ብለው የሚሉት ብዙ ሰዎች ስለ ሰው በሽታ፣ ስለ ሰው ችግር፣ ስለ ሰው የህይወት እንቆቅልሽ ባላጣጫ ብቻ ነው። በዚህ መንገድ እግዚአብሔር እንደሚሰራ ማለት ነው። ነገር ግን ቤተክርስቲያን በዚህ አትሰራ። የሰው የሁላችሁ ምስጢር ዛሬ በሙሉ ልናገር መጥቻለሁ ብላችሁ የግል ጥቅም ታገኛላችሁ እንጂ እቺ ቤተክርስቲያን አታደርግም። የቤተክርስቲያን እድገት አመጣ። የቤተክርስቲያንን እድገት የሚያመጣው የቤተክርስቲያንን መታነጽ የሚያመጣው ነገር ምንድን ነው? መንፈስ ቅዱስ የሚገለጥበት ቃል እግዚአብሔር ለአገልጋዩ ሲሰጥ መንፈስ ቅዱስ የሚገለጥበት ቃል ምን ማለት ነው? መንፈስ ቅዱስ የሚገለጥበት ቃል ብዙ ምስጢር አለ። እኔ ይህንን ሰፊ ትምህርት ነው ግን አንድ ክፍል ብቻ እንድትመለከቱ ፈልጋለሁ። አንደኛ ቆሮንቶስ ምዕራፍ 2 ላይ ተመልከቱ። ምዕራፍ 2 ላይ ጳውሎስ በግሪክ አገር ለሚኖሩ ለቆሮንቶስ ሰዎች የግሪክ ፈላስፎችን አዋቂዎችን መስማት ለለመዱ ሰዎች እነሱ ጋር መጥቶ ወንጌልን በመስማት እንዲማረኩ ያደረጋቸው በንግግር ጥበብና ችሎታ ተጠቅሞ እንዳልሆነ ይነግራቸዋል። ምዕራፍ 2 ቁጥር 2 በመካከላችሁ ሳለው ከኢየሱስ ክርስቶስ በስተቀር እርሱም እንደተሰቀለ ሌላ ነገር እንዳለው ቆርጬ ነበር። እኔም በድካምና በፍርሃት በብዙ መንቀጥቀጥ በእናንተ ዘንድ ነበር። ግሪኮች አስተማሪ ነኝ፣ አዋቂ ነኝ፣ የምነግራችሁ ነገር አለኝ የሚል ሰው እነሱ ጋር ሲቆም እኔ ብቃት አለኝ፣ ማንኛውንም ነገር መጠየቅ ትችላላችሁ፣ የማልችለው ነገር የለም እያለ የራሱን ብቃት የሚያገን የሚያጎላ የሚያደንቅ አስተማሪ ነው ያለው። ጳውሎስ ግን በምንድን ነው ያለው? በድካምና በፍርሃት በብዙ መንቀጥቀጥ ነበር። ከእንደዚህ ያለ ሰው ቤት ሊሰሙ ይችላል። ግሪኮች ጥሩ አስተማሪ ሲመርጡ አስተማሪዎች ራሳቸውን ፕሬዘንት ያደረጉና ንግግር ያደርጋሉ። በአንዳንድ ቶፒክ ላይ ይህን ንግግር አዳምጡት፣ ቻሌንጅ የሚያደርገኝ ሰው ቢኖር ይምጣ ይላል፣ ይጋብዛል። በንግግር ችሎታቸው የተማረከ ይከተላቸዋል። ደቀ መዝሙር የሚለውን ቃል ሲጠቀሙ እንደነዚህ የመሰሉ ሰዎች ይመሩታል። ጳውሎስ ግን በድካም በፍርሃት በብዙ መንቀጥቀጥ በነሱ ዘንድ እንደነበር ይናገራል። ለምንድን ነበር ጳውሎስ እኔን የሚገምቱኛል እንደወጣ እነሱ በለመዱ አይናዩኛል ይሻለኛል ይያለ ነው የሚከተከተው አይደል ምን ነው የሚከተከተው ጳውሎስ እንደነዚህ ሰዎች እንዳይሆን ራሱን ይፈራል እኔ እንደሚገርም ጌታ ሆይ ያንተ ወንጌል እነዚህ ሰዎች አዋቂ መስማት የለመዱ ናቸው ተማራማሪ መስማት የለመዱ ናቸው መስቀልን በራሴ ቃል አጣፍቼ በእኔ ችሎታ አቅርቤ አሳምረው ክርስቶስ ኢየሱስ አንተ የሌለህን ውበት እኔ ሰጥቼ ያልሆንከውን በሰው ቃል አሳምሬ ላቀርብ አልፈልግም ይላል ምክንያቱም ራሱ እምነታቸው በእግዚአብሔር ኃይል እንጂ በሰው ጥበብ አይደለም እምነታቸው በማን ነው በእግዚአብሔር ኃይል ወንጌሉ ሲሰብክላቸው የእግዚአብሔር ኃይል እንደሚለቀቅ ያምናል ሃሌሉያ
አሜን
ወንጌል ኃይል አለ
አሜን
የመንግስት ቃል ስለሆነ የመንግስት ኃይል አለ የመንግስት ስልጣን አለ ስለዚህ እንደ ግሪክ ሰባኪዎችና አስተማሪዎች በሰው ጥበብ ላቀርብ አልፈልግም ያ ኃይል እንዳይከለከል እኔ ራሴን ዝቅ አድርጌ በፍርሃት ያ ኃይል እንዳይከለከል አገልጋዮች ሌሎች አገልጋዮችን በመቆረጥ ዛሬ ቸርችን ይበዛው እንደነከሌ ስንሰብክ ነው እንደነከሌ ስንሆን ነው አትበሉ የክርስቶስ ወንጌል ከማንም የማይበደረው ኃይል አለ።
አሜን።
ክብር ለእግዚአብሔር።
አሜን።
ከማንም የማይበደረው ኃይል አለ።
አሜን።
በኃይል የተጠረቀለቀ በወንጌል ውስጥ ያለው ኃይል የትንሣኤ ኃይል ነው።
አሜን።
ከዛ ምን ይላል? በሰው ጥበብ እንዳይሆን ቃሌን ስብከቴን መንፈስንና ኃይልን በመገለጥ ነበር እንጂ በሚያባብል በጥበብ ቃል አለ።
አሜን።
የእግዚአብሔር ቃል ሲነገር መንፈስ ቅዱስ ይገለጣል።
አሜን።
የእግዚአብሔር ቃል ሲነገር መንፈስ ቅዱስ ይገለጣል።
አሜን።
የእግዚአብሔር ቃል ሲነገር ትንቢት ያልፋል።
አሜን።
ብዙ ሰዎች ለግል የመጡ ትንቢቶችን ነው የሚያውቁት። ቤተክርስቲያን ለግለሰቦች በተነገረ ትንቢት አትሰራም። ቤተክርስቲያን ለግለሰቦች በተነገረ ትንቢት አትሰራ። ልንገምናችሁ ለግለሰቦች በሚነገር ትንቢት ቤተክርስቲያን አትሰራ። የጋራ የሆነው የኢየሱስ ወንጌል ቤተክርስቲያን የምትታነጽበት ትንቢት በወንጌል መልእክት ነው። ይሄንን የሚጠይቀኝ ካለ አስረዳለሁ። ቤተክርስቲያን የምትታነጽበት ትንቢት በእግዚአብሔር ቃል ይገለጣል። የትንቢት ስጦታ ስራው ምን እንደሆነ ያሳያችሁ። ኤፌሶን ምዕራፍ ሰዎች መስሪያ ቤት ሲቀጠሩ ጸሐፊ፣ ፕሬዚዳንት፣ ዳይሬክተር፣ ሂሳብ ያዥ ሲባሉ ምን ይሰጣቸዋል? ሲቀጠሩ ጆብ ዲስክሪፕሽን ይሰጣቸዋል። ስራ ይሄ ነው ተብሎ ጆብ ዲስክሪፕሽን ይሰጣል። ጆብ ዲስክሪፕሽን አገልጋዮች ምን እንደሆነ ተመልከቱ። ጆብ ዲስክሪፕሽኑ ሰው ተሰጥቶ ስራ ይሄ ነው፣ ኤንድ ፕሮዳክቱ አንተ ሰርተህ በወር መጨረሻ አከናወንኩ ብለህ ሪፖርት እንድታረግ የምንፈልገው ይሄንን ሰርተህ ነው ሲባል ስራውን በዛ ሁኔታ ካልሰራ ምን ይሆናል? ደሞዝ ጭማሪ። እንደዛ ካልሰራ በጀት አይሰራም። እንደዛ ካልሰራ የተመደበልን በጀት በደህና ተጠቀምክም ብዙ አይሰጥም ይባል ወይም ዝቅ ወዳለ ስራ ይወርዳል። ከና ካንቶ ፋይል ይደረግ። አገልጋዮች ጆብ ዲስክሪፕሽን አላቸው። ይሄ ጆብ ዲስክሪፕሽን ኤንድ ፕሮዳክት አለ፣ መጨረሻ ውጤት አለ። አገልጋዮች ጆብ ዲስክሪፕሽን አገልግሎታቸው ሐዋርያ ኤፌሶን ምዕራፍ 4 ቁጥር 11 ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች ሆነው ተጠርተዋል። ኦፊሳቸው ነው። ሂሳብ ያዥ እያልን እንደምንል፣ ዳይሬክተር እንደምንል፣ በቤተ ክርስቲያን እንደዚህ ያሉ አገልግሎቶች እንዳሉ እንመልከት። ምንድን ነው የሚሰሩት? እነዚህ ሁሉ ምንድን ነው የሚሰሩት? ምንድን ነው የሚሰሩት? እዚህ ላይ ያለውን ጆብ ዲስክሪፕሽን የማይፈጽም ሰው
እዚህ ያለው ስም ያገልጋይ ስም አይገባም አይገባም። ይሄ ጆብ ዲስክሪፕሽን እግዚአብሔር ቃል የሰጠው ዲስክሪፕሽን ነው። ሐዋርያ እዚህ ላይ የተጻፈውን ካልሰራ ሐዋርያ አይደለም። ነብይ እዚህ ውስጥ ያለውን ካልሰራ ነብይ አይደለም። ወንጌል ሰባኪ እዚህ ውስጥ ያለውን ካልሰራ ወንጌል ሰባኪ አይደለም። አስተማሪ እዚህ ውስጥ አሁን መሰራት አለበት የሚለውን ካልሰራ አስተማሪ አይደለም። እረኛ እዚህ ላይ የተገለጠውን ውጤት በሚያመጣ መንገድ የእረኝነቱን ስራ ያልሰራ ሰው እረኛ አይደለም። ጆብ ዲስክሪፕሽኑ በአምላክ ቃል በእግዚአብሔር ቃል ላይ ተጽፏል። ማንም ሰው በመገለጥ ጆብ ዲስክሪፕሽን ሊሰጠን አይችልም። ምን ይላል? ቁጥር 12 13 ላይ የእግዚአብሔር ቃል ጆብ ዲስክሪፕሽናቸው ሁላችን በሉስቲ የእግዚአብሔርን ልጅ በማመን በማወቅ ወደሚገኝ አንድነት ሙሉ ሰው ወደመሆን የክርስቶስ ሙላቱ ወደሚሆን ወደ ሙላቱ ንግስግነት ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ሕንጻ ፍጹማን የሆኑ ዘንድ ይሄንን ውጤት የማይሰራ የእግዚአብሔር ልጅ እንድናምነው እንድናውቀው ወደሱ ሙላት የሚያመጣን ቤተክርስቲያን አቀፍ እድገትን ለውጥን የሚያመጣ ስራ ካልሰራ አገልጋዩ እዚህ ውስጥ የለም። ስራን እንደሆነ አናውቅም። ፈልግ ማለት ነው ሾፕ አራው ስራን እዚህ ውስጥ የለም። አይ ነቢይ እኮ ትንቢት ነው የሚናገረው ይሄ የወንጌላዊ ስራ ነው ጌታን ታውቃለህ ታውቅም እያሉ መመስከር የወንጌላዊ ስራ ነው። ተሳስታችኋል። የነቢይ ስራ ነው። አይ የሐዋርያ ስራ አገር ለአገር ዞሮ ቸርቹ ሱፐርቫይዝ ባረገ ነው ነው ጳውሎስ ወንጌል ይሰብክ ነው። ክብር ለእግዚአብሔር። የቤተ ክርስቲያን መሰረት አገልጋዮች የነበሩት ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች ሁሉ እነዚህ በሙሉ የሰሩት ይሄ ነው። አንድ ነገር እሱም የእግዚአብሔር ልጅ እሱን ማሳመን እሱን እንዲያውቁት ማድረግ። ነቢይ ምን ይሰራል? እዚህ ውስጥ ወንጌልን ሰዎች በቅጡ እንዳይሰሙ የሚያደርጋቸው ውስጣቸውን ያለውን በሽታ ሰይጣን የሰራውን እየገለጠ በወንጌል ቃል ፋይት ያደርጋል። የብሉይ ኪዳን ነቢያት የሚሰሩትን ምሳሌ ንገራችሁ። እነሱ ተነስተው በየመንደሩ እየዞሩ ትንቢት ሲናገሩ አይታዩ። ኪዳኑን ሲያፈርሱ፣ ህጉን ስርዓቱን ሲጥሱ፣ የእግዚአብሔርን ኪዳን ሲያበላሹ፣ የአምላካቸውን ህግ ሳይታዘዙ ነቢያቶች ብድግ ይላል። መበለቶች ሲበደሉ የመበለቶች ጩኸት ያሰማል። ደሃደጎች ሲጠቁ የደሃደጎቹን ጩኸት ያሰማሉ። በኪዳን ያልሄዳችሁም ይላሉ። የአዲስ ኪዳን ነቢያትም እንደው መስራት ያለባቸው ደሙን ባፈሰሰው በክርስቶስ መስቀል ላይ የተመሰረተችውን ቤተ ክርስቲያን የሚያምሱትን የሚያበላሹትን ኃጢአትን፣ ውርደትን፣ ክፋትን በአገልጋዮች በቤተ ክርስቲያን መካከል ምቀኝነት፣ ተንኮል ሲኖር የትንቢት ቃል እየመጣ እያጸዳ እየዘለፈ ንስሐ እንዲጣወረ ቤተ ክርስቲያን ጤንነቷ እንዲጠበቅ የብሉይ ኪዳን ነቢያቶች የኪዳን አስጠባቂ አስከባሪዎች ናቸው። ህዝቡ ኪዳኑን ሲበድል ህዝቤ ሆይ ስርዓቴን ጥሳችኋል፣ በድላችኋል እያለ እግዚአብሔር ይልክባቸው። የአዲስ ኪዳኑ ኪዳን ባለቤት አለ። በደሙ ኪዳኑን የመረቀው ቤተ ክርስቲያን እንሰራለሁ ያለው የቤተ ክርስቲያን ራስ በቤተ ክርስቲያን ውስጥ የእሳት ነበልባል አይኖች አሉት። የእሱ አይኖች ያዩትን በሽታዎች፣ ችግሮች እያዩ ቤተ ክርስቲያኑ እንዳትታነጽ፣ እንዳትቀደስ፣ እንዳትፈወስ እንከን የሆነውን ነገር ሁሉ ምስቅልቅሉን እያወጡ ማንንም አይፈሩ ሰዎች ንስሐ እንዲገባ በምን ያገለግላል? አንቴናቸውን እየዘረጉ ቅዠት ራእይ ያመጡ በመስቀሉ ቃል ይተነብያሉ፣ በወንጌሉ ቃል ይተነብያሉ። ፈውስ በሚያመጣው በእግዚአብሔር ልጅ ወንጌል ይናገራል። በግለሰብ ታሪክ የግለሰብ የቤተ ክርስቲያን ሕይወት አይሰራም። እግዚአብሔር የወንጌልን
እውነት እንድንጠብቅ እግዚአብሔር ይርዳ።
አሜን።
ውድ ጌታ ልጆች እዚህ ሁኔታ ላይ ላቆያችሁ ብዙ አልወጡ። እግዚአብሔር ቃል ሕያው
አሜን።
የሚሰራ
አሜን።
በውስጡ መንፈሳ
አሜን።
የእግዚአብሔር ሥልጣን ከበስተጀርባ እግዚአብሔር ቃል በመጽሐፍ መልክ ገዝቼው በእጄ አለበረ የሚሰራው ቃል ግን እግዚአብሔር ሲናገር እንጂ መጽሐፍ ላይ ስለሆነ እንደፈለጉ ስራ ነው። ባለቤቱ እግዚአብሔርን አስቤ ይሄ መንግስቱ ቃል እንደሆነ አምኜ በፊቱ ብንበረከክ ራሴን ዝቅ ባረክ እግዚአብሔር ዛሬም ሕያው ነው። እግዚአብሔር ዛሬም ይናገራል።
አሜን።
የቤተ ክርስቲያን ራስ ኢየሱስ አይኖቹ እንደ እሳት ነበልባል ናቸው።
አሜን።
እኔ ሁሉ ጊዜ ምን አስባለሁ? ሁሉ ጊዜ አስባለሁ። ሁሉ ጊዜ ጸልያለሁ። አሁን ኢየሱስ እንደሆነ አምናለሁ። ምንድነው አይኖች ያሉት ቤተ ክርስቲያን ውስጥ ተዋል? እኔ አንተ ለምንታ ማይላችሁ ነው? ምንድን ያየው ነው? አንዳንድ ጊዜ እኔ በጣም ለራሴ የምመገበው ነገር አቤቴን ዛሬ አካፍላለሁ ስል ውስን ያደረግብኝ ጌታ ሆይ ይህንን ማስተማር እፈልጋለሁ ላ አልችልም። ምንድን ነው ማካ እሱ ያለው ማካ ሌላ። የሚገርማችሁ ነገር ሆነ የሚገርማችሁ ሰዎች መጡና መቼም ዛሬ ማንም ካንተ ጋር ስለኔ ጉዳይ ላልተገናኘ ስለማምን ነው እንጂ ሰው ከሰው ካልሰማ እንዲህ መናገር አይችልም። እግዚአብሔር ካልሆነ እግዚአብሔር ተናገረ። እግዚአብሔር ሊፈውስ ቤተ ክርስቲያን ውስጥ ይመጣል። ቅዱሳኑ ሊዘርፋቸው ሊመልሳቸው ይመጣል። ሊያጽናናቸው ይመጣል። ሊያንጻቸው ይመጣል። በመንግስት ቃል እግዚአብሔር ይወጣል።
አሜን።
የሰማችሁትን ሁሉ እግዚአብሔር ይባርክ።
አሜን።